የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጠናስትልን ውድ አድማጮቻችን፣ እነሆ የኢትዮጵያ ድምጽ ሬዲዮ ሳምንታዊ የሁድ ፕሮግራሙን አሁን ጀምሯል። እንግዲህ በዛሬው ፕሮግራማችን በተለይም እናተኩረው ስለ ኢትዮጵያ አዲስ አመት ይሆናል። ትናንትና ነው መሰለኝ ባልሳሳት ቡሄ ተከበረው። ትናንትና ነው ለዚህ ነው ማለት ነው የኮሚኒቲ ነበርኩኝና ሙልሙል ዳቦ ደርሶኛል። በነገራችን ላይ ትናንትና ኮሚኒቲ ላይ ምን የሚያስቅ ጥያቄ ገጥሞኝ ነበር። ሙልሙል አህመድ ሙልሙል ዳቦ በስዊድንኛ ምንድን ነው ብሎ ጠይቆኝ ወጫሉ። እስቲ እንግዲህ አድማጮቻችን ሙልሙል ዳቦ በስዊድንኛ ምን እንደሚባል እኔ አላወቅኩም። የምታውቀው
ሩንዳ ብረድ ሩንዳ ብረድ
ሩንዳ ብረድ ለምን ተሙልሙል
ተሙልሙል ነው
ይሄ ያንተ እንትን ነው። ለማንኛውም እስቲ ሙልሙል ዳቦ ምንድን ነው ብረድ ሙልሙል ዳቦ በስዊድንኛ እናውቃለን የምትሉትን እንሰማለን። የተለያዩ ፕሮግራሞችን ይዘንላችሁ ቀርበናል። እንግዲህ እዚያ ተገቤ ማንቻ አለ ተመስገን ማንቼ እንኳን ደስ ያለ። በነገራችን ላይ ማንቸስተር ዩናይትድ በዚህ አመት ሳይበላ አይቀርም እንዳያያዙ ከሆነ
ይመስላል።
ዘውዶ አለ መርሶ እንግዲህ የቴክኒክ ኃላፊያችን አለ። ስለ ቡሄ ዝግጅት አለን አይደለም እንዴ?
አዎ አለ።
ስለ ቡሄ ምንነት ይዘንላችሁ ቀርበናል። ወደ ከአምስት ሰዓት በኋላ ውይይት ይኖረናል፣ የስልክ ውይይት። እንግዲህ በውይይቱን ማን እንደምናቀርብ በዛው ብታዳምጡ ይሻላል፣ የተሳካልን እንደሆን ማለት ነው። ከዛ በተረፈ ማንቼ ምን አለን?
እንግዲህ ዛሬም እንደተለመደው የተለያዩ ፕሮግራሞችን ይዘን ቀርበናል። ከኢሳት አዘጋጆች ጋር
ትክክል
አንድ ኢንተርቪው ይኖረናል።
ተወዳጁ ኢሳት በቅርቡ ስንተኛ ዓመቱን ነው ያከብራል?
ሰባተኛ
ዓመቱን በሚያከብርበት ጊዜ ስለሱ ጉዳይ ከተወካዮቹ ጋራ በምን አይነት ሁኔታ እንደተዘጋጁ ኢሳት ምንድነው የሚሰራው ኢሳት ጥቅሙ ለኢትዮጵያውያኖች ምንድነው የሚሉትን ነገሮች እንወያያለን ብለናል። ከነሱ ጋር እንግዲህ ከጥቂት ደቂቃዎች በኋላ ውይይት ይኖረናል።
ለትክክል
የበረከት የሁር ጨዋታም አለን ዛሬ።
አዎ የሁር ጨዋታ አለ፣ የበረከት ፕሮግራም አለ።
ባለፈው ሳምንት ስላስቀረንባቸው ቅሬ የተሰኙ ሰዎች አሉ፣ ይዘንላችሁ ቀርበናል ከይቅርታ ጋር ይሄንንም የበረከትንም ፕሮግራም። እንግዲህ እንዳልነው የኢትዮጵያ አዲስ አመት እየደረሰ ነው። የኢትዮጵያ ድምጽ ሬዲዮ 24ኛ አመቱን የሚያከብርበት ቀን ነው። ለራስ ሲቆርሱ አያሳንሱ እንደሚሉት እኛም በዚህ በአዲስ አመት የሚከበረውን የኢትዮጵያ ድምጽ ሬዲዮ 24ኛ አመት በተመለከተ የተለያዩ ማስታወቂያዎችን ዝግጅቶችን ስለ ዝግጅቱ ያለውን ሁኔታ እንገልጽላችኋለን። እንግዶች ይኖሩናል። በነገራችን ላይ እንደውም ትልቁ እንግዳችን እንዲሆን ያሰብነው የነበረው የተከበሩ አና ጎሜዝ ነበር። አና ጎሜዝ እንዳጋጣሚ ሆኖ በዛን እለት በአየር ላይ ናቸው፣ በጉዞ ላይ ናቸው ከታሊን ወደ ስትራስቡርግ መሰለኝ የሚሄዱት እና ሆኖም ግን በቀጥታ መልእክት ለማስተላለፍ እፈልጋለሁ ብለውናል። ኢትዮጵያኖች አዲስ አመትን ሲያከብሩ ከእናንተ ጋር ተገኝቼ ነበር፣ ሚሊየንም ስታከብሩ አሁንም በአካል ባልገኝም በቀጥታ ከእናንተ ጋር መገናኘት ስለምፈልግ መልእክት አስተላልፋለሁ ብለዋል። ያንን ዝግጅት በተመለከተ ሌሎች የዚህ ሀገር ትላልቅ እንግዶች እንጋብዛለን ብለናል። እነሱን በሚቀጥሉት ሳምንታት ውስጥ እናሳውቃቸዋለን። እንግዲህ ፕሮግራማችን እንዳልነው ከእንግዲህ ጀምሮ እስከ አዲሱ አመት የኢትዮጵያኖች አዲስ አመት ድረስ በአዲስ አመት ዝግጅት ላይ ያተኮረ ይሆናል። በነገራችን ላይ ትኬታችን የአዲስ አመት መግቢያው ማለት ነው ተዘጋጅቶ በሚቀጥሉት ቀናት ውስጥ በየሱቆቹ በየቤተ ክህነቶቹ ስቶኮልም ውስጥ ባሉት ማለት ነው ለማስቀመጥ እንሞክራለን። ይህንንም በዲቴል በዝርዝር ወደፊት እንመጣበታለን እንግዲህ ቲኬቱን ደስታችሁ እንደምትተባበሩን ባለሙሉ ተስፋነን በቦታው እንድትገኙልን እንፈልጋለን አብረን ተባብረን አዲስ አመት እንድናከብር እማትችሉ በተለያየ ምክንያት እማትችሉ ይሄንን የ200 ክራውን ቲኬት ገዝታችሁ እርዳታ እንደርዳታ ቆጥራችሁ ባትመጡ እንኳን እርዳታችሁ እንደምታደርጉ ባለሙሉ ተስፋነን እንግዲህ ከፕሮግራማችን ጋር እስከ 6 ሰዓት ድረስ ከኛ ጋር እንድትቆዩ ባለም በመተማመን ፕሮግራማችንን በሆያ ሆዬ በቡዬ እንጀምራለን።
Hallelujah,
anta
sowi. Hallelujah,
anta sowi.
Hallelujah,
anta sowi. Hallelujah, anta sowi.
Hallelujah,
anta sowi. Hallelujah, anta sowi.
Hallelujah, anta sowi.
ናቴ ሆይ ይርባይሻ ለክሩማዳፎ ስለለኝሻ ለጓጫማዋ አውልቃዋለች ማሲተማ አጥታዋለች እርሷ ውዳሴ ሆኖኛል ወይነ ዛሬን ዘመ ወራለውኝ ለመረበለ ተነሳ በገናናንሳ ለበለው ተነሳ በገናናንሳ
እምነትን ኑጣ ከተራራው ላይ ጌታይ ብርሃኑ ከብሮን ሻዳይ ሙሴንን ጠይቅ የጥንቱን ነገር ምን እንደሚለው ጌታን ሲያናግር ድምፁን እንስማ ለቱትነቱን እንቀበለው እኛም መትሮ ዘምር በለው ተነሳ በገናናንሳ ወቀኝለት በልልታ ላዳኙ ጌታ
ተራራውማ ነውና አምሳል ቤተ ክርስቲያን መንበረ ልዑል መተንን ጠየቅ ኤልያስነ እንድንዳስሰው ጓር ክንዱን ሰማይ ብትለጎ ባህር ብትከብ እሳት ብታወር ጠላትን ቢርድ ለሰረገላ የተነጠከው የሁሉ ክብር በማን ስልጣን ነው ለሁላችን መልካም ነው በዚህ መኖረ
ደብረ ታቦር ከገሊላ ባህር በምዕራባዊ በኩል 10 ኪሎ ሜትር ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ሊገልጽ ምሳሌና ትንቢት ተነግሯል። በዘመነ መሳፍንት ባርክ ሲራን ከሰራዊቱ ድል ያደረገው በደብረ ታቦር ተራራ ላይ ነው። ምሳሌነቱም ባርክ የጌታችን ሲሳራ ደግሞ ያጋንንት ነው። ጌታችን በደብረ ታቦር ክብሩን በመግለጥ ባህውድ ያደረ አምላክነቱን እንዲጠራጠሩ ያደረጋቸው አጋንንት ድል የማድረጉ ምሳሌ ነው። ምሳሌ 4 ቁጥር 6 ልበ አምላክ ቅዱስ ዳዊት በትንቢቱ ታቦርንና አርሞኒን በስም ደስ ይበላቸው ብሎ የተናገረው ትንቢት እንዲፈጸም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ታምራቱን በዚህ ተራራ ላይ ገልጿል። መዝሙር 88 ቁጥር 12 ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን በቂሳሪያ የሰው ልጅ ማን ትሉታላችሁ ብሎ ከጠየቃቸው ከስድስት ቀን በኋላ አማድ ተብለው የሚጠሩ ሶስቱን ሐዋርያት ጴጥሮስ ያዕቆብና ወንድሙ ዮሐንስን ይዞ ወደ ረጅሙ ታቦር ተራራ ወጣ። በፊታቸውም ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእነርሱ ጋር ሲነጋገሩ ታዩአቸው። ቅዱስ ጴጥሮስም መልሶ ጌታችን ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው፣ ብትወድስ በዚህ ሶስት ዳስን አንዱን ላንተ አንዱን ለሙሴ አንዱን ለኤልያስ በዚህ እንስራለን። በዚህ ጊዜ ብሩህ ደመና ጋረዳቸው። ከደመናውም በእርሱ ደስ የሚለኝ የምወደው ልጄ እሱ ነው እርሱን ስሙት የሚል ድምጽ ተሰማ። ሐዋርያትን በሰሙ ጊዜ ደነገጡ። በመልኩታይ ክብሩም አይተው ጌታቸው ወደቁ። እጅግ ፈርተው ስለነበረ ጌታችንም ተነሱ አትፍሩ አላቸው። በዚህ መልኩ አምላክነቱን ገለጸላቸው። ማቴዎስ 17 ከቁጥር 1 እስከ ቁጥር 10 ሐዋርያው ቅዱስ ማቴዎስ በጻፈው በዚህ ኃይለ ቃል ላይ አእማደ ሐዋርያት የተባለው ስለተመረጡት ሶስቱ ሐዋርያት ሙሴ፣ ኤልያስን ለምን እንደተመረጡና የደብረ ታቦር ተራራ ምሳሌ ምንድነው ለሚለው ጥያቄ የማቴዎስ ወንጌልን ተርጓሚ መነሻ በማድረግ እንደዚህ ይገልጸዋል። አእማደ ሐዋርያት ተብለው የተጠሩት ጴጥሮስ፣ ያዕቆብና ዮሐንስ ናቸው። ሐዋርያት ቅዱስ ጳውሎስ፣ ጴጥሮስ፣ ዮሐንስ፣ ያዕቆብ አእማደ ሐዋርያት እያለ ጠርቷቸዋል። ገላትያን 2 ቁጥር 9 ስያሜውን ያገኙት ዋናው ምክንያት የኢየሩሳሌም ቤተ ክርስቲያን ኃላፊነት ያስተባበሩ ስለነበረ ነው። ከዚህም በተጨማሪ ጌታችን በኢያኢሮስ ቤት ልጁን ሲፈውስ፣ በጌቴሴማኒ ሲጸልይ፣ በደብረ ታቦር ምስጢረ መለኮቱን ሲገልጽ ከሱ ስላልተለዩና ይዟቸውም ስለሄደ ነው። ማርቆስ 5 ቁጥር 37 እስከ 43 ሙሴና ኤልያስን ለምን ተመረጡ የሚለው ስንመለከት ሙሴና ኤልያስ በደብረ ታቦር እንዲመረጡ ያደረጋቸው የባህሪ አምላክ መሆኑን እንዲመሰክሩ ነው። ሙሴ ከመቃብር ተነስቶ ስለ ጌታችን እንዲህ የሚል ምስክርነት ሰጥቷል። እኔ ባህር ብከፍልም፣ ጠላት ብገልም፣ ደመና ብጋርድም፣ መና ባወርድም፣ እስራኤልን ከከፍታቸው መልሼ ማዳን ያልተቻለኝ ደካማ ነኝ። የኔን ፈጣሪ እንዴት ሙሴ ይሉሃል? የሙሴ ፈጣሪ እግዚአብሔር ይበሉ እንጂ። ኤልያስም ደግሞ ከብሔረ ሕያዋን ተጠርቶ እኔ ሰማይ ዝናብ እንዳይሰጥ ብለጉም፣ እሳት ባዘንብ እስራኤልን ከከፍታቸው ማዳን የማይቻለኝ ነኝ፣ እንዴት የእኔን ፈጣሪ ኤልያስ ነህ ይሉሃል? የኤልያስ ፈጣሪ እግዚአብሔር ይበልህ እንጂ ብለው የባህሪ አምላክነቱን በደብረ ታቦር ተራራ ላይ መስክረዋል። ሙሴና ኤልያስ የተመረጡት ሌላኛው ምክንያት ሙሴ የእግዚአብሔርን ፊት ያያል ተብሎ ስለተነገረለት፣ ኤልያስ በኋለኛው ዘመን ምስክሬ ትሆናለህ ስለተባለ ያንን ለመፈጸም ነው። የደብረ ታቦር ተራራ የወንጌል ምሳሌ ነው። ተራራ ሲወጡ በጣም ያስቸግራል። ከብዙ ድካምና ውጣ ውረድ በኋላ ተራራውን ጨርሰው ከላይ ሲወጡ ግን አባጣ ጎርባጣውን ሜዳ ገደሉን ያያሉ። ወንጌልም በሚገባ ከተማሯት ጽድቅን ከኃጢአት ለመለየት እንድናውቅ ታደርገናለች። የደብረ ታቦር ምሳሌነት ለቤተ ክርስቲያን ነው። ደብረ ታቦር ምስጢረ ሥላሴ እንደተገለጠ በቤተ ክርስቲያንም የቅድስት ሥላሴ አንድነትና ሶስትነትን ይነገርባታል። ተራራ መሰረቱ ከመሬት አናቱ ከሰማይ እንደሆነ ሁሉ ቤተ ክርስቲያንም መሰረቷ በምድር ሲሆን ራሷ በሰማይ ነው። የቤተ ክርስቲያን አገልጋዮች የተጠሩት ከምድር ከዓለም ሲሆን ክብራቸው ግን በሰማይ ነው። ቅዱስ ጳውሎስ እኛስ ሀገራችን በሰማይ ነውና እንዲል ፊልጵ 3 ቁጥር 20 የደብረ ታቦር ተራራ ይህንን ሁሉ ምስጢር የያዘ በመሆኑ በክርስትና ታሪክ ትልቅ ቦታ አለው። ደብረ ታቦር ምስጢረ መለኮት የተገለጠበት በዓል በመሆኑ በቤተ ክርስቲያናችን በድምቀት ይከበራል። ከዘጠኙ የጌታችን አበይት በዓላት አንዱ ነው። በምዕመናንም ዘንድ ቡሄ ይባላል። የቡሄ በዓል ሃይማኖታዊ ትውፊታዊ ገጽ የያዘ በመሆኑ በኢትዮጵያ ኦርቶዶክስ ቤተክርስቲያን በደማቅ ሁኔታ ይከበራል። ቡሄ በመባል ሆያ ሆዬ እያለን የምናከብረው በሀገራችን ባህልና ወግ መሰረት በሀገራችን እጅግ በድምቀት በክርስትና እምነት ተከታዮች ዘንድ ይከበራል። ለመላው የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞችና ምዕመናን መልካም የቡሄ በዓል እመኝላችኋለሁ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። ኢትዮጵያ ድምጽ ሬዲዮ እንግዲህ እስከ 6 ሰዓት ድረስ ፕሮግራሙን ይከተላል። በዛሬው ፕሮግራማችን በመግቢያው ላይ እንደገለጽንላችሁ አዲስ አመትን በተመለከተ ይሆናል። በተለይም ደግሞ የትናንትናውን የደብረ ታቦር በዓልን እንግዲህ ሆያ ሆዬ ነው የሚለው ሆያ ሆዬን በተመለከተ የሰማችሁት አለ። እንግዲህ የምንድነው ጨዋታ ሆያ ሆዬ ምንድነው የሚለው ጨዋታ ነው ልማዴ ነው ምናምን
ሆያ ሆዬ ወይ ጉዴ ጨዋታ ነው
ልማዴ። እኔ ደግሞ ማቀው ሆያ ሆዬ ጉዴ ብሯን ብሯን ይላል ሆዴ ነው ማቀው። አንድ ኢትዮጵያዊ ወንድማችን ትናንትና አግኝተነው እኔ ደፍራለሁ ሆያ ሆዬ ላለው ብሏል። እየጠበቅን ነው ሆያ ሆዬስ እንደው ሚል ከሆነን ሰባዋለን በሬዲዮና እላለሁ ብሏል። አጣውቅም ሲሉት ነበር ጓደኞቹ። ምንም አያቅም ውሸት ነው ሲሉት ነበር። እሱ ነው ይችላል ብሏል። እንሰማለን ከደወለልን። በነገራችን ላይ ያዲሱ ድሮ ሆያ ሆዬ ሌላ ነበር። እኔም ማቀው የኔማ ጌታ ጌታ ነው ጌታ ቆሞ ሲማገት የማይረታ የኔማ መቤት የፈተለችው
የሸረሪት ድራስ መሰለችው
ሸማኔ ጠፍቶ ማርያም ሰራችው ለዛች ለማርያም ዘኑላት አመት ከመንፈቅ ወሰደባት እንደዚህ እንደዚህ ሲባል ነበር
ብዙ አይነት ግጥሞች
አው አሁን ግን የምሰማው እዚ የሰሞኑን ኢትዮጵያን ኢንፎርሜሽን ማዕከል ላይ ወጣ ያየሁት በጣም የሚያስደንቁ አሉ። ዛማዶ አንድ ፋፋ ዚማዶ አንድ ፋፋ ዘይት ድረሶት ያለወረፋ ግዚኦን ጠብቆ ነው ግጥሞቹ መርሶ 3 እና 5 7 ተስማምተውኛል ብሎ ነበር እንት ይጽፍ። ዛማዶ አንዳካፋ ዚማዶ አንዳካፋ በጋሸ ቤት መብራት አይጥፋ እሺ እንግዲህ ከጊዜው ጋር ነው የሚሄደው ማለት ነው። 8 ደግሞ ምን ይላል? ዛማዶ መብራቱ በራ ዛማዶ መብራቱ በራ የኛማ ዳናይት ጸጉሯ የዛራ ምን እንደሆነ አልገባኝም ምን ማለት ነው?
ኦኬ ዛራ እና ዳናይት የምትባል አርቲስት አለች። አርቲስት ሳይሆን ጋዜጠኛ ነች።
ኦኬ
ቃና ቲቪ ላይ
ኦኬ
የምታውቋት ከሆነ ያው ዛራ ደግሞ ቃና ቲቪ እንደሚታወቀው የቱርክ ፊልሞች የቱርክ ፊልሞች
ነው እንትን እና ብቻ ለማንኛውም ምንድነው የሚያሳየው ግጥሞች ዜማዎች ዘፈኖች ወዘተ ወዘተ ከጊዜው ጋር ይሄዳሉ ማለት ነው። እኛ ምናቀው የሆያ ሆዬ ያ እንት ግጥሙ ቀርቶ አሁን መብራት አይጥፋ ዘይት ያለወረፋ ይድረሰው ወዘተ ሆኗል። እና እስቲ እናንተም የምታውቁት ግጥም ካላችሁ የተለየ ግጥም ካላችሁ እየደወላችሁ ለኛም ማሳውቁ ለአድማጭም ማሳውቁ። እንግዲህ መልካም የደብረ ታቦር በዓል ይሁንላችሁ። ሆያ ሆዬ የሚሉ ኢትዮጵያን ወጣቶችም እስቲ እዚያ አካባቢ ካየን ከሰማን እንነግራ ቷልን በየቤቱ ባይዞሩ እንኳን ቤታቸው ሰው ያው የሚሉ ካሉ። በነገራችን ላይ ትናንትና የኢትዮጵያ ኮሚኒቲ ሄጀ ነበርና ኖርማሊ እስከማቀው ድረስ ሆያው የሚሉ ወንዶች ብቻ ናቸው አይደል? የቡሄ
የሴቶች ያው እንቁጣጣሽ የሴቶች
እሱ ነው ደፊት እንመጣበታለን። እና ትናንትና የሆነች እህታችን አዛ ኢትዮጵያ ኮሚኒቲ ከጓደኞቿ ጋር ስትገባ ወንዶቹ ዝም ብለው ቁጭ ብለው ይጫወታሉ ምን ይላሉ? ሆያው የሚል ጠፋ እንዴ አለች። እንዴት ነው ወንዶች ሆያው አትሉም ስትል ዝም አሉ። ኋላ እሷና ጓደኞቿ ሆይ ሆይ እያሉ ገቡ ሴቶቹ። እንግዲህ የተሻለውን ሰው ያደርጋል ማለት ነው። እንግዲህ እናንተም ስለወያው የምታውቁትን ስለወይ የምታውቁትን አካፍሉን። እንግዲህ ፕሮግራማችን እስከ 6 ሰዓት ይቀጥላል። ከዚህ በመቀጠል ደግሞ ከጥቂት ደቂቃ በኋላ የኢሳትን ተወካይ ውይይት እናደርጋለን ስለ ኢሳት ዝግጅት። አድማጮቻችን አሁን መስመራችን ላይ የኢየሩሳሌም የኢሳት ተወካይ ከኛ ጋር ትገኛለች። በዚህ አጥር ያለ ውይይት ላይ ስለ ታሰበው በኦክቶበር ለሚደረገው የኢሳት የገንዘብ ማሰባሰቢያ ዝግጅት ያለውን ሁኔታና በአጠቃላይ ስለ ኢሳት እስቲ አንዳንድ ጥያቄዎችን እንጠይቃትና እንመለሰልን እንሰማለን። ጤና ይስጥልኝ ኢየሩሳሌም እንግዲህ በቅርቡ ኢሳት የተቋቋመበትን አመት ያከብራል። ስንተኛ አመቱ ነው?
የሰባተኛ አመት ክብረ በዓሉ ነው ለማክበር እየተዘጋጀን ያለ ነው።
ሰባት አመት ቀላል አይደለም። ብዙ ውጣ ውረድ ነበረበት። ብዙ እጅግ በጣም ብዙ ያልተጠበቁ አገልግሎቶችን ለኢትዮጵያኖች አበርክቷል። እናንተ ምን ይስማችኋል? የሰጣችሁትን አገልግሎት ለኢትዮጵያ ሰጣችሁትና የኢንፎርሜሽን የመገናኛ የዜናዎችን መሰራጨት ለኢትዮጵያኖች የምታደርሱትን ስታስቢው ምን ይስማችኋል?
ያው ወደዛ በቀጥታ ስለኛ ያለውን ነገር ከመግለጽ በፊት ለኢትዮጵያ የሀገራችን የመገናኛ ብዙሃን የፕሬስ ነጻነት ያለበትን ሁኔታ ባጭሩ በግልጽና ወደ ራሳችን በመጣ ደስ ይለኛል ከተፈቀደልኝ።
እኛም ደስ ይለናል።
አመሰግናለሁ። እንግዲህ የኢሳትን ምንነት ከመውራታችን በፊት የኢትዮጵያ የሀገራችንን ሁኔታ መዳሰሱ ቀላል ነው፣ አላማው ምንድነው የሚለውን ለማየት ይረዳናልና የሀገራችን የመገናኛ ብዙሃን ላይ ያለው ሁኔታ ከህግ ማዕቀፍ፣ ከኢኮኖሚ ማዕቀፍና ከፖለቲካ ማዕቀፍ ምን ይመስላል? የኢትዮጵያችን ሁኔታ የህግ ማዕቀፍ የወንጀለኛ መቅጫ ህጉ ምን ያክል አስፈሪ እንደሆነ ለሚዲያዎች በተለይ አንቀጽ ላይ የሚጠቀሱ ህጎች ከፍተኛ የሆነ ጫና የሚፈጥሩ ናቸው። የወንጀለኛ መቅጫ ህግ 2005 ላይ እንደሚደነግገው ከሆነ አንቀጽ 6 13 ስለ ስም ማጥፋት ወንጀል ይናገራል። እስከ 1 አመት ነው። እንግዲህ ኮንቴክስቹዋል ነው። ስም ማጥፋት ስሜ ጠፍቷል ብሎ ማንኛውም የመንግስት አካል ከመጣ በዛ ደረጃ ሊተነተንና ተተርጉሞ ጋዜጠኞች ወደ ስር የሚወረወሩበት ሁኔታ ነው ያለው። የመገናኛ ብዙሃን 2008 ላይ የወጣው ደግሞ የመረጃ ነጻነት አዋጅ አንቀጽ 41 ላይ በመገናኛ ብዙሃን አማካኝነት ለሚደርስ የስም ማጥፋት ጉዳት የፍትሐብሔር ክስ ከተመሰረተ እስከ 100 ሺህ ብር የሚደርስ የህሊና ጉዳት ካሳ ሊወሰን ይችላል። በዚሁ አንቀጽ ደግሞ 42 ላይ እንደ ነገሩ ሁኔታ የፌደራል ወይም የክልል አቃቢ ህግ በብሔራዊ ደህንነት ላይ ከስርጭት በኋላ በማስቀጣት ሊቀለበስ የማይችል ግልጽና ድርስ የሆነ ከፍተኛ ጉዳት የሚያስከትል በየጊዜው የሚወጣ ህገ ወጥ ህትመት ወይም መጽሔት ሊያሰራጭ መሆኑን ለማመን በቂ ምክንያት ሲኖረው ይላል የህትመት ውጤቱ እንዳይሰራጭ ሊያሳግዱ እንደሚችል ይገልጻል። እንግዲህ እነዚህ የወንጀለኛ መቅጫ ህጉ የመገናኛ ብዙሃንና የመረጃ ነጻነት አዋጁን ስንመለከት የመገናኛ ብዙሃኑን ምን ያክል ለማፈን ሰፋፊ ህጎች እየተጠቀምን እንዳለ ያሳያልና 2009 ላይ የወጣው የጸረ ሽብርተኝነት አዋጅ ደግሞ አንቀጽ 6ን ስትመለከት በዋናነት መስታሪያ ታጥቆ ህዝብን ሊያጠቁ የሚችሉ ኃይሎችን ሰርጎ ገቦችን መከላከል የሚያስችል ነው። ይሄ ዓለም አቀፍ ህግ ነው፣ ግን እኛ ሀገር ላይ የሚተረጎመው ብዕርን የታጠቁ ሀሳባቸውን በነጻ የሚታገሉ ጋዜጠኞችን በቀጥታ የጸረ ሽብር ተኝነት አዋጅ ህጉን በመጠቀም ወደ እስር ለመወርወር የሚያስችል ህግ ተደርጎ ተደንግጓልና ማንኛውም ሰው መልእክቱ እንዲታተምላቸው የተደረገው ህብረተሰቡ አባላት በከፊል ወይም በሙሉ በዚህ አዋጅ በአንቀጽ 3 የተመለከተ ማንኛውንም የሽብር ድርጊት እንዲፈጽሙ ወይንም ለመፈጸም እንዲዘጋጁ ወይንም እንዲነሳሱ በቀጥታ ወይም በተዘዋዋሪ መንገድ የሚያበረታታ ወይም በማናቸውም ሌላ ሁኔታ የሚገፋፋቸው እንደሆነ አድርገው ይረዱታል ተብሎ ሊገመት የሚችል መልእክት ከሆነ እንደነዚህ አይነት መልእክቶች ከተላለፉ በግዴለሽነት ያተመ ወይም ያፈተመ እስከ 20 ዓመት ጽኑ እስር እንደሚደነግግ ይከታል። ከዛ ውጪ የቅርብ የሁላችንም የቅርብ ትዝታ ይሁን የሶሻል ሚዲያ ህግ አጠቃቀምን ተመልክቶ ማንኛውም በኔትወርክ ሲስተም ውስጥ ገብቶ በፌስቡክ በተለያዩ ሶሻል ሚዲያዎች ላይ የተሰራጩ መልእክቶች በዚሁ በአሸባሪነት ህግ ተጠያቂ የሚሆኑበት አዋጅ ተደንግጓል እና ባጭሩ መጥቀስ ይቻላል ተፊዎችን ይብቃኝ ለጊዜውና እንደነዚህ አይነት ህጎች ያሉባት ሀገር ናት ሀገራችን። እነዚህ ህጎች ደግሞ በቀጥታ ሐሳብን በነጻነት የመግለጽና የመተቸት ከመደገፍ ውጪ የሚታዩ ሐሳቦችን የማራመድ ሐሳብን በሐሳብ በመገናኛ ብዙሃን ወደ ህብረተሰብ ማድረስን የሚያፍኑ የሚያስደነግጡ የሚያቀጭጡ ህጎች ተደርገው ተደንግገው ብዙ ጋዜጠኞች ብዙ አክቲቪስቶች በዚህ ሁኔታ ወደ እስር የተወረወሩበት ሁኔታ ነው ያለው። እንግዲህ ከዛም ባሻገር የኢኮኖሚ ማዕቀፉ ምን ይመስላል? የኢኮኖሚ ማዕቀፉን ስንመለከት የሚዲያውን ህትመት ማን ነው የሚያሳትመው? ሰላምና ብርሃን። ሰላምና ብርሃን ማተሚያ፣ ሰላምና ብርሃን ማተሚያ ቤት የመንግስት ነው፣ የግለሰብ አይደለም። በሴንትራላይዝድ ተደርጓል፣ በመንግስት ማዕቀፍ ውስጥ ነው ያለውና ይሄ የመንግስት ማዕቀፍ እጅ መኖሩ ደግሞ ሴንሰርሺፕ ውስጥ እንዲገባ አድርጎታል። ማንኛውም አሳታሚ ከማሳተሙ በፊት ሪቫይዝ ተደርጎ ይፈተሽበታል ማለት ነው። ያን ኮንትራክት ካልተፈራረክ ህትመት አይፈጸምም። ህትመት እንዲፈጸም በዛ ሲስተም ከገባ ኪሳራ ሊኖር ይችላል ማለት ነው። ላይ ህትመት ውድቅ ሊደረግ ይችላል ማለት ነው።
ላቋርጥሽና ኢየሩሳሌም እንዳልሽው ነው ያልሽው ነገር በሙሉ እንዳለ ሆኖ፣ ምክንያቱም ይሄንን አዲስ አይደለም ያለ ነው የነበረ ነው። ወኢሃደግ ስልጣን ላይ እስካለ ድረስ የሚኖር ነው። የኢሃደግ ህጎች መጥፎም ይሁኑ ጥሩ በህግ በወረቀት ደረጃ የተቀመጡት ዋጋ ያላቸው ብዙ ሰዎች የሚሉት ምንድነው? በተለይ ዴሞክራቶች የሚሉት ምንድነው? የተጻፉበትን ቀለምና ወረቀት እንኳን አያወጡም ነው የሚባለው። ስለዚህ እነዚህን የናንተ መቋቋም እነዚህን እንዴት አርጎ ነው ሪፊውት የሚያደርገው? የነዚህን ህጎች ስራ በምን አይነት ሁኔታ ነው የኢሳት? ወደዛ ብንሄድ ጊዜያችን ያሳጠረ፣ ምክንያቱም የምትገልጫቸው ትክክል ነው እንዳሉ፣ ይሄ ምንም አይወጣለትም፣ ግን ይሄ ህግ የታወቀ ነው እና እነዚህን ኢሳት እንዴት ነው እነዚህን የሚቋቋማቸው? እነዚህን ለህዝቡ ኢንፎርሜሽን እንዴት ነው የሚያደርሰው? በዚህ ላይ የደረሰበት ችግር ምን ይመስል ነበር? ከህዝቡስ ጋር ያለው ግንኙነት ምንድን ነው? ወደዛ ብንሄድ ደስ ይለኛል።
ያ ያንን ማሳየት ነው እኔም ያሰብኩት። ምክንያቱም የኢኮኖሚ ማዕቀፉ በዚህ አይነት ሁኔታ ነው የተያዘው ሀገር ውስጥ ያለው የፖለቲካ ሁኔታውም በዚህ ደረጃ ነው። ኢሳ መንቀፍ፣ መተቸት፣ ማጋለጥ፣ ማንኛውንም መንግስታዊ የሆነ ነገርን መተቸት አይቻልም። ልማታዊ ትክክለኛ ጋዜጠኛ የሚባለው መደገፍና መንግስትን የሚደግፍ ሐሳብ ማራመድ ሲችል ብቻ ነው። ይሄ ኢሳት ለምንድን ነው ይሄንን ሐሳብ ለመስበር የፈለገው? አሁን ብዙ ጊዜ ኢሳትን እንደ ኢሳት ብቻ ማስተዋወቅ ሳይሆን የሀገሪቱ ተጨባጭ ሁኔታ የወለደው ሚዲያ ነው። በብዙ ፈቃደኛ የሆኑ ሰዎች በገንዘብ እየተደገፈ የሚቀጥል ነው እና የፖለቲካ ሁኔታው እስከምን ደረጃ ደርሷል? የፖለቲካ ሁኔታ እኮ ኢሳትን እስከ ማፈን ሄዷል። ኢሳት ሶፍትዌር የኢትዮጵያ መንግስት ኢጣሊያ ሲበር ሴኩሪቲ ካምፓኒ ጋር በመሆን ገዝቶ ከኢሳት መረጃዎችን ኮፒ በማድረግ ለማፈን የሄደበት ርቀት አለ። አሁንም ከተለያዩ ካምፓኒዎች ጋር ኢሳትንና ተቃዋሚ አክቲቪስቶች የሚንቀሳቀሱበትን ብሎክ የማድረግ የማፈን መረጃዎችን የመስረቅ ሂደቶች ሙከራዎች ያደርጋል በተለያየ ጊዜ። ኢሳት ይሄንን ነገር ለኢትዮጵያ ሕዝብ አማራጭ ሚዲያ ሆኖ ለመውጣት አላማ ይዞ ያነገበው ማለት ነው። ይሄ ብቸኛ ሴንትራላይዝድ አድርጎ ሁሉንም ነገር በዓለም ማቀፍ ጥናቶች የሚያሳዩት መንግስት ዘወርስት ጄለር ናት ኢትዮጵያ ተብሎ ነው የሚገለጸው እና ለዚህ አማራጭ ሆኖ እንዲሰራ ነው። በስዊድንም ያለው የኢሳት የድጋፍ ኮሚቴ ትልቁን ስራ እየሰራ ያለው ይህንን የኢሳት ሳተላይት ቴሌቪዥን በየጊዜው የሚደርሱበትን አደጋዎች፣ አፈናዎች ቀላል አልነበረም። እነዚህ አመታቶች በተለያዩ ጊዜዎች የሚደርሱ አፈናዎች አሉ። አሁን እንደውም በቅርብ በፍርድ ቤት ደረጃ ኢሳት የአሸባሪ ክላሲፊኬሽን ውስጥ እንዲገባ ተደርጓል እና ይሄ ሁሉን ወጣውራዶች ለማለፍ ነው ጥረት እየተደረጋሉ። እንደ ኢሳት እኛ ምናምነው ብዙ ይጣበቅብናል መስራት ነው ለሀገራችን የዲሞክራሲያዊ ሂደት እንደ ሚዲያ የራሱን ግብአት ለመፍጠር ገና ብዙ መስራት ይጣበቅብናል። እንደ አማራጭ ሆነን ግን መቅረባችን ትልቅ ደስታ ነው ብለን ነው እናስበውና ይሄም በቀጣይ ልናዘጋጅ ያሰብነው የ7ኛ አመት በስዊድን ላይ የምናደርገው የ7ኛ አመት የኢሳት መታሰቢያ ፕሮግራም ይሄንኑ ማዕከል ያደረገ ነው። የትኛውንም የፖለቲካ የሃይማኖት የዘር የቀለም ልዩነት ሳይወክል የሰው ልጆችን ያካተተ ዝግጅት እንዲሆን ነው እናስበው። ሐሳብን በነጻነት የመግለጽን አቋም የሚደግፉ ማናቸውም ሰባዊ ፍጥሮች ተሰባስበው ይሄንን ጊዜ እንዲያከብሩ ኢሳትንም እንዲደግፉ ጥሪ እናስተላልፍበት ጊዜ ነው።
ኢየሩሳሌም አንድ እኔን በግሌ በጣም የሚያሳስበኝና የሚገርመኝ ነገር ምንድነው መልስ የሚሆንለት በየመጠየቀው ምንድነው ራሴ መንግስት ወያኔ በቢሊየን የሚቆጠር ሀብት በእጁ ስር ያሽከረክራል። ወያኔ የሀገሪቱን ጠቅላላ ሀብቱ በእጁ ይዟል፣ የፈለገው ማድረግ ይችላል። እንዲህ አይነት ጉልበት፣ የኢኮኖሚ ጉልበት ያለውን ኃይል ኢሳት እንዴት አርጎ ሊቋቋም ይችላል? አሁን እንደገባኝ ከሆነ እንደማውቀው እንደምረዳው ህዝብም እንደሚያውቀው ኢሳት አልተርናቲቭ ሚዲያ ነው። ለህዝቡ እውነቱን ለማቅረብ የተፈጠረ ሚዲያ ነው። ይሄንን ህዝቡ የኔ ነው እኔ ለኔ በኔ ነው ብሎ እንዲቆምለት በምን አይነት ሁኔታ ነው ህዝቡን የምትቀርቡት? ቀርባችሁታል? ህዝቡስ ደግሞ ለእናንተ የሚሰጠው ምላሽ ምን ይመስላል? ይሄ ነው የሚያሳስበኝ። ምክንያቱም ኢሳት ለኔ አልተርናቲቭ ሚዲያ ነው። እውነቱን ከየትም ብሎ እውነቷን አውጥቶ ለህዝብ ይሄ ነው የሀገርህ ጉዳይ ይሄ ነው የሚል ነውና ይሄንን ህዝቡ ተቀብሎ ምላሽ እንዲሰጥ፣ በኢኮኖሚ እርዳታ እንዲያደርግ፣ በተለያየ መንገድ እንዲረዳ እንዴት ነው መደረግ ያለበት? ህዝቡስ ምን ያህል ተቀብሏል? ገብቶታልስ ወይ? እንተው እዚህ ላይ ብትነግሪኝ
አመሰግናለሁ። ያው እንደተባለው ኢሳት በዚህን ያክል ረጅም ጊዜ ሂደት ውስጥ ሄደው በህዝብ አቅም ነው በየትኛው ማካል የገንዘብ አቅም ተደግፎ አይደለምና ህዝቡ ወደ ኢሳት የቀረበ ልብ አለው። በየትኛው መንገድ በገንዘብም በአቅምም በተለያዩ ስራዎች ላይ የሚሳተፉት እንደ ስዊድንም ነባራዊ ሁኔታ ምናየው ይሄንን ነው እውነቱ ማለት ነው። ትልቅ አክብሮትና ምስጋና አለን። በዚህ አጋጣሚ በኢሳት ቤተሰብ አባልነት ስርም ተመዝግበው ሳይመዘገቡ በተለያየ መንገድ ድጋፍ ላደረጉልን ከፍተኛ ምስጋና ነው እናቀርበው። በምን አይነት መንገድ ነው ዘላቂነቱን ምናረጋግጠው የሚባለው? አንደኛ ራሱን የቻለ የሥርዓት ለውጥ ጊዜውን ጠብቆ በሂደት የሚፈጠር ቢሆንም እስከዛ ድረስ ግን አማራጭ ሚዲያዎች እንዲፈጠሩ ሁሉም አካል በተለይ ደግሞ በሰለጠነው ዓለም ላይ የሰለጠነ የሚዲያ አካሄዶችን በደንብ በቅርበት የሚከታተለው አካል እኔስ ሀገር ለምን ይሄ አይፈጠርም ብሎ የቁጭትና የቅናት ስሜት ሁሌ ሊፈጠርበት ይገባል። ከዚህም ተነስቶ የሚችለውን ድጋፍ ሁሉ ጊዜ ሊያደርግ ይችላል። ይሄ የፖለቲካ አቋምን የሃይማኖት አስተሳሰብ ምንን አይደለም፣ ይሄ ተፈጥሯዊ ነው። የሰው ልጅ የመናገርና ሐሳብን የመግለጽ ነጻነቱ ሊታፈን አይገባም ነው። ስለዚህ የትኛውም አካል ይሁን በዚያ አጋጣሚ መናገር መፈልገው የመንግስት ደጋፊ ይሁን ተቃዋሚ ይሁን ይሄንን ሚዲያ የመደገፍ ኃላፊነት ሊኖረው ይገባል። አንድ ሴንትራላይዝድ የተደረገ በዚህ በ21ኛው ክፍለ ዘመን ሴንትራላይዝድ የተደረገ ሚዲያን አንድ አማራጭ ተደርጎ ለህዝብስ ቢቀርብለት ይሄ ተፈጥሯዊም አይደለም። ይሄ በጣም የኋላ ከብዙ አመታት በፊት የነበሩ ኋላ ቀርነትን ስቲል ተሸክመን መሄድ ያለብን አይደለምና ማንኛውም ሰባዊ ነኝ የሚል አካል አንድ ላይ ተጠናክሮ እየደገፈ ሊሄድ ይገባል ነው። እኛ እስካሁን የምናምነው ህብረተሰቡ ደግፎናል፣ በቀጣይም ይሄ ነገር ይቀጥላል። የሳይበር ጥቃቶችን የተለያየ አፈናዎችን ለመስበር ሁልጊዜም ስራዎች ይሰራሉ። ይሄ ቀጣይ ጦርነት ነው የሚሆነው ማለት ነው።
እስቲ ወደ መጨረሻው ደርሻለሁና የሰዓት ችግር ስላለኝ ኢሳት እኔ እስከሚገባኝ ድረስ እውነቱን ለኢትዮጵያኖች የሚያወጣ ድርጅት ነው። ይሄ ነው የሀገራችን ሁኔታ፣ ሀቁ ይሄ ነው የሚል ድርጅት ነው። ይሄንን በቋሚነት ምክንያቱም አንዳንድ በግሌ ነው አሁን የኔ ራሴ ጥያቄ ነው የኢትዮጵያኖች የኛ ኢትዮጵያኖች አንዱ ድክመታችን መጀመር እንችላለን መጨረስ አንችልም ፈጣሪ መስገን ኢሳት 7 አመት ቆይቷል ወደፊትም 17 አመቶች እንዲቆይ እንመኛለን ግን ኢትዮጵያኖች እንጀምራለን አንጨርስም ይሄ ነገር ቋሚ ሆኖ ኢሳት ወደፊትም የሚኖር መሆኑን የምታረጋግጡበት ወይንም ደግሞ በተለይ በኢኮኖሚ በየአመቱ በዛ ድግስ ከማድረግ ማድረጉ እንዳለው ነው ህዝቡ መገናኘቱን ማን ተስፋ ነው ቋሚ የሆነ የኢኮኖሚ ማ እንትን ሊኖረው አይገባም ወይ የተለያዩ ድርጅቶች የራሳቸውን የኢኮኖሚ እንትን ያካሂዳሉ ነው እስከማቀው ድረስ ወያኔ ገና ጫካ ያለ ኢኮኖሚ ቢዝነስ ያካሂድ ነበር ኢሳት ይሄንን የሚያግደው ምንድነው ሚስጥር ካልሆነ ለምን ይሄን አትሞክሩ?
ይሄ ሰፊ ውስጥ አሰራሮቹን ተውና በዋናነት ግን ኢሳት የአባላቶች ሁልጊዜም በአባላቶች የወርሃዊ መዋጮ ክፍያ ከገቢ ማሰባሰብ ባሻገር የአባላቶች ክፍያዎች አሉት ሜምበርሺፕ ፊ አለ ሁልጊዜም በዛ መሰረት እንቀሳቀሳል ከዛ ውጪ ግን እንደ አንድ ተቋም የራሱን ንግድ እንዴት ይሄዳል የሚለው አጠቃላይ የኢሳት ቦርድ አካላት መመለስ የሚችሉትና ወደዛ ዲቴል እኔ መግባት የለብኝም ግን እንደ ድጋፍ ማህበር እኛ ወደ ህዝቡ ገብተን ከህዝቡ ድጋፍ እያገኘን ይሄድንበትና በቀጣይ የምንሄድበት ቋሚ አሰራሮች አሉን ለማለት ፈልጋለሁ
በጣም ጥሩ ቆይ
ኢሳት አንድ ነገር ቀድም ስትልይ ነበረው እውነቱን ከመን እውነት ኢሳት እውነቱን ይናገራል ይሄ ኮንቴክስቹዋል ነው ሁሉም እውነቱን ይናገራል አይናገርም እሱን ኦፒኒየንኛ ለህዝብነቱ ዋለን አንድ ነገር ግን ነው ማለት መንፈልገው ስንመገብ የተለያዩ ምግቦችን መመገብ እንፈልጋለን ለሰውነታችን ደህንነት ለአምራችንም ጤንነት ለመረጃም ዕውቀት መረጃዎችን ከተለያዩ አንግሎች ማየት አለብን ነው የኢትዮጵያ መገናኛ ብዙሃን ያወራ ያለው አንድና አንድ ነው የኢትዮጵያ መንግስት እዚህ ያደርሳል ልማታዊ ነው ከዚህ ውጪ ከተናገረ
ወንጀለኛ ነው
ሚዲያ ነው ኢሳት ግን ትክክለኛ መረጃዎችን ተቃውሞ ቢሆኑም ያቀርባል እንደገና ፖዚቲቭ ፕሮግረስ ያላቸውንም ቢሆን ማቅረብ የሚችል ነው ለምን በዚህ መንግስት እስር ውስጥ ያለውን የተፈታ ሚዲያ ስለሆነ አማራጭ ነው
በጣም ጥሩ
የህዝቡን ኦፒኒየን እንዳለተተን ይሄንን ግን አማራጭ ሚዲያ መደገፍ ጤናማነት ነው አንድ አማራጭ ይዘን ልንቀርብ የምንችልበት ድፍረት ስላለን ነው ይሄንን ሁላችንም ብንገነዘብ የሚል ሐሳብ አለኝ አመሰግናለሁ
እንስማማለን በመጨረሻ ስለ ዝግጅቱ ባጭሩ አንድ ደቂቃ ሰጥሻለሁ መቼ ነው የት ነው ምን ይመስላል ኦሬዲ አስባችሁበታል ወይስ ወደፊት በቅን እንመጣበታለን
በትክክል ታስቦበታል ብዙ ስራዎች እየተሰሩ ነው ከዚህም በኋላ በቅርበት ወደ ህብረተሰቡ እናደርሳለን መረጃዎችን አሁን ኦክቶበር 28ን ጥሪ እናስተላልፋለን ማንኛውም ኢትዮጵያዊ ኢትዮጵያ ተወልደ ኢትዮጵያዊ የሆነ ኢትዮጵያውያን ኢትዮጵያውያንም ያሉኑ ማንኛውም ሰባዊ ፍጥሮች የመናገርን የሐሳብን የመግለጽ ነጻነት ደጋፊ ሆኖ ኃይሎች በሙሉ ኦክቶበር 28ን ቢይዙልን በዚሁ አጋጣሚ እናስተላልፋለን ቀኗን ከኛ ጋር እንዲያሳልፉ ይህም ስቶክሆልም ስዊድን ላይ ሃሉንዳ ነው ኖ ስቶክሆልም ሃል ስቶክሆልም ስዊድን ላይ አድራሻውን ለመናገር በትክክለኛውን ቦታ ማየት ስላለብኝ ነው
እንመጣበታለን
አዎ
ችግር የለም
ፎልከቱሰት
ኦኬ ሃሉንዳ ፎልከቱስ ነው
አዎ አንዳ ፎልከቱስ ከቀኑ 13 ሰዓት ጀምሮ እስከ ሌሊቱ የሚዘልቅ ፕሮግራም ነው ያለን
በጣም
በተለያዩ ዝግጅቶች አሉ የመዝናኛ ፕሮግራሞች አሉ የምግብ ፕሮግራሞች ይኖሩናል እንግዶችም የመጋበዝ ሂደት ይኖራል እንግዶችን ስፔሲፊካሊ በስም ዛሬ መግለጽ አልችልም ግን ከዚሁ ከአውሮፓ ተሰሚነት ያላቸውና ተጽዕኖ ፈጣሪ የሆኑ ሰዎችን የመጋበዝ ሂደት ላይ ነው ያለነው ኮንፎርሜሽን እንዳገኘን ወደ ህዝቡ ተመልሰን እንመጣለንና ኦክቶበር 28ን ከኛ ጋር ለማሳለፍ በስቶኮል ማንኛውም ነጻነትን የሚወድ ነጻነትን የሚደግፍ ዜጋ አብሮን እንዲያከብር ጥሪያችንን እናስተላልፋለን
ኢየሩሳሌም እጅግ በጣም እናመሰግናለን በዛሬው ለት ተገኝተሽ ስለ ታሰበው የኢሳት ዝግጅት ገለጻ ስላደረግሽልን እናመሰግናለን ጤና ያስጥልኝ
ይቅርታ አህመድ
አቤት
የስቶክሆልም ስዊድን የኢሳት 7ኛ አመት የሚከበርበትን ቦታ ቦር ቦታውን ለማስተካከል ፈልጌ ነው።
እሺ ቀጥይ።
ሃሉንዳ ፎልከቱ ሰታሉንዳ ነው ከሰዓቱ ከ13 እስከ 2 ሰዓት።
ኦኬ ይሄን ነበር ያልሽው ቀድምም ደስም ነው። እሺ እናመሰግናለን።
መልካም ቀን። እሺ ስለሰጣችሁን ጊዜ እናመሰግናለን።
እኛም እናመሰግናለን። መልካም ቀን። ታላቅ የውይይት መድረክ ለስቶኮልምና ለአካባቢው ነዋሪዎች በሙሉ። እውቁ ኢትዮጵያዊ ደራሲ፣ ጸሐፊ፣ ተውኔትና የታሪክ ተመራማሪ ፕሮፌሰር ፍቅሬ ቶሎሳ በቅርቡ ባሳተሙት የኦሮሞና የአማራ እውነተኛው የዘር ምንጭ በሚለው መጽሐፋቸው እንዲሁም ስለ ኢትዮጵያዊነት ማንነትና በሌሎች ስራዎቻቸው ዙሪያ ከኢትዮጵያውያን ጋር ቅዳሜ ሴፕቴምበር 2 ቀን ቮርበሪስ ፕላን 58 ውይይት ያደርጋሉ። እርሶም ከ15 ሰዓት ጀምሮ በስፍራው ተገኝተው የውይይቱ ተሳታፊ ይሆኑ ዘንድ የኢትዮጵያን ማህበረሰብ በስዊድን ግብዣውን ያቀርባል። ውይይቱም ያተኩርባቸው ርዕሰ ጉዳዮች የሚከተሉት ናቸው። የኢትዮጵያ ብሔሮች ያንድ አባትናትና ልጆች ስለመሆናቸው፣ አማራና ኦሮሞ የኩሽ ዘሮች ስለመሆናቸው፣ የኢትዮጵያ ሰንደቅ ዓላማ ለኖህ ከተሰጠው ምልክት የሚመጣ ስለመሆኑ፣ አዳምና ሔዋን የተፈጠሩት ኢትዮጵያ ውስጥ ስለመሆኑ፣ ኖህ መርከቡን ያሳረፈው አራራት ተራራ ላይ እንደሆነ፣ ስለ ኢትዮጵያዊ እና ስለ ሀበሾች የትርጉም ልዩነት፣ በተጨማሪም እርስዎ ለሚያቀርቧቸው ተያያዥ ጥያቄዎች ከፕሮፌሰር ፍቅሬ ቶሎሳ ምላሽ ያገኛሉ። በዚህ ዝግጅት ላይ አዝናኝ ፕሮግራሞች የሚኖሩ ሲሆን የምግብና የመጠጥ አቅርቦት ይኖረናል። አዘጋጅ የኢትዮጵያውያን ማህበረሰብ በስዊድን፣ አድራሻ ቮርበሪስ ፕላን 58 ቮርበሪ።
አስደሳች ዜና ለሙዚቃ አፍቃሪዎች በሙሉ ሰላም። ካራዳ ኢንተርቴንመንት ጋር በመቆራኘት ለረጅም ጊዜ ሲጠበቅ የነበረው ድምፃዊ ማዲንጎ አፈወርቅ ይዘውላችሁ በስቶክሆልም ከተማ ላይ ከች ብለዋል። ከ26 ቅዳሜ ኦገስት ከ1 ሰዓት ጀምሮ እስከ 2 ሰዓት የእርሶን ቀጠሮ በኖለን አዳራሽ ይሁኑ። አድራሻ reyes.sabarat ለበለጠ መረጃ www.salam.sc በመግባት ድረ ገጻችን ይመልከቱ። ማርማ ሚላ
አስደሳች ዜና ለቲያትር አፍቃሪዎች።
የሰገደላት ውበቱን ያጭነ ካለበሳይ ሞቶ ከተማት ቴዎትሮ
በጌትነት እንየው ተደርሶና በጣይቱ የቲያትር ማዕከል ተቀናብሮ የተተወነውና በአሜሪካንና በካናዳ በተለያዩ ከተሞች ከፍተኛ አድናቆትን ያተረፈው የቴዎድሮስ ራእይ የተሰኘው ቲያትር በቅርቡ በአውሮፓ የተለያዩ ከተሞች የሚታይ ሲሆን እነሆ በስቶክሆልም ከተማ በኦክቶበር 1 2017 ዓመተ ምህረት ከቀኑ 14 ሰዓት ጀምሮ በሃሉንዳ ፎልኬትዩስ አዳራሽ የቴዎድሮስ ራይ ትዕይንት የሚቀርብ መሆኑን ስንገልጽ በታላቅ ደስታ ነው። በዚህ ትዕይንት ላይ ዓለም ፀሐይ ወዳጆን ጨምሮ የተለያዩ ታላላቅ አርቲስቶች ከአሜሪካና ከኢትዮጵያ ይገኙበታል። እንዳያመልጦ በዚህ ዝግጅት ላይ ቴዎድሮስን በእውኖ የሚያዩት እንደሚመስሉ አትጠራጠሩ። ስለዚህ ከቤተሰቦ ጋር በመሆን የቴዎድሮስ ራእይን ይመልከቱ። ቀን እሁድ ኦክቶበር 1 2017 ዓ.ም ተመረጠ። ሰዓት ከ14 ሰዓት ጀምሮ። ቦታ ሃሉንዳ ፎልኬት ሂልስ። የቴዎድሮስ ራእይ
ಸಮ್ಮ
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኝ ኢትዮጵያ ድምጽ ሬዲዮ ነው። እንግዲህ አሁን 5 ሰዓት ይደርሳል። ጥቂት ደቂቃዎች ቀርተውናል። ከዛ በፊት እንግዲህ ዜና ከመቅረቡ በፊት አዲስ አመትን በተመለከተ እስቲ እዚሁ ካላችሁ ልጀምር። ምን አይነት ትዝታለህ አዲስ አመት ዘውዱ? መቼም ሁሉም ትዝታለው።
ልክ የቡሄን ወቅት ተከትሎ ቄጤማዎች የሚያብቡበት አበባዎች መፍካት የሚጀምሩበት ወር ነው ወደ አዲስ አመት መጠጋጋያና እንቁጣጣሽን ስናከብር እንቁጣጣሽ ምክንያቱም አገር አቀፍ በዓል ነው። የትኛውንም እምነት ያማከለ አይደለም። የአዲስ ዘመን መለወጫ ነው። አሮጌ ዓመት አልፎ አዲስ አመት ምን ይዘበት መባቻችን ነው መስከረም ሁሉም የመስከረም አንድ እና ይሄን ተመልክቶ እንግዲህ ልጆች ይያልን ብዙ ጊዜ
ሆያ ሆየትል ነበር
አይደለም። ሆያ ሆየ ያው ቡሄ ላይ ነው እንቁጣጣሽ ላይ አበባ ልክ ነው
ፎርም ነው። ሆያ ሆየም ትል ነበር
ሆያ ሆየ ያው ቢያሉ
እስቲ በላ አሁን ነው ልስማ እስቲ ምን ልታስተውሉ
አሁን ረጅም ጊዜ ነው።
እስቲ 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 ምታስተውሰው ካለ ልስማ። ግጥሙን ብቻ
ግጥም ብቻ
እንደው ግጥም ብቻ
ሆያ ሆየ ዛማዶ
ከፈለክም በለው ነው ይቀበላል
ዛሃለው ላንተ ነው ምገጥምት።
እሺ ግጠምል።
ዛማዶ አንድ በረኪና ዚማዶ አንድ በረኪና የኔ ማህመድ ባለመኪና
እቺ ያራ ያራ ግጥም ነች እቺ ያራ እንደ ዘመኑ።
አዎ በኔ ጊዜ እንደዚህ ያለ ነው።
ኦኬ
ታክሲ ያላችሁ ሰዎች ካሉ ዛማዶ አንድ ካልሲ ዚማዶ አንድ ካልሲ የኔ ማከሌ ባለ ታክሲ
ነው። አዎ አዎ ነው የቅድም ያስራው የቅድም ያየውትን በዚህ በኢትዮጵያ ኮሚኒቲ ቫይበር ላይ ወጣው ሰዎች ያላቁትን ያየውት ነው። ይሄ ምንድነው ዝም ያስቅ ነገር የኔማ ምናምን ዘይት ድረስህ ያለው ነው።
ኦኬ
መብራት አይጥፋብህ ምናምን አሪፍ ነው። የሚገርመው ግን የኛ ጊዜ የነበረው ደግሞ ሌላ ነው። በደንብ ባለቤቱን የሚያደንቅ ነበር። የኔማ ጌታ ጌታ ነው ጌታ ቆሞ ሲሟገት የማይረታ እሺ የሚያሳየው ምንድነው በዚያን ጊዜ ዱሮ ቆሞ መሟገት ፍርድ ቤት ሄዶ መሟገት ቁም ነገሩ አለመረታ አለመሸነፍ ነው ቁም ነገር አለው። እንደዚህ እንደዚህ አይነት ነገሮች ነበሩ። አሁን ግን ያው አንተ እንደምትለው የኔ ዛማዶ አንድ ታክሲ ምንድነው ያልከው
አንድ ካልሲ
ዚማዶ አንድ ካልሲ የኔ ማንተና ባለ ታክሲ
አዎ የሰውየውን
ዛማዶ ምንድነው የሚታየው ዚማዶ ምንድነው የሚታየው ያ መድ መኪና BMW ነው ይባላል።
እና ወደ መጨረሻው አካባቢ ማስተዋወሰው መርቃቶች ነበሩ። በሆያው የተታነሱ መጨረሻ ላይ የወፍደጌ የወለዱት ይደግ
የወፍደጌ
ይፋፋ የወለዱት
ይፋፋ
እንዳላችሁ አይለያችሁ እንዳለና አይለየን ዳመት አመት ያድርሰን ብለው ሳንቲም የሚቀበሉ ያው ሙልሙል ዳቦ
በእኛ ጊዜ ብዙ ጊዜ ሳንቲም ነበር። እኛም ፋቮራይታችን ሳንቲም ነበር።
እና ያን ሳንቲም ደግሞ ተቀበለን ለምንድነው እናዘጋጀው ለእንቁጣጣሽ የአበባ መግዣ ፎርም እንገዛለን። ያን በካርቦን ኮፒ ተደርጎ አበባ ሉ ቀለም ተቀብቶ እንኳን አደረሳችሁ ማለት ነው።
እኛ በአምስት በስሙኔ አምስት እንገዛና እንትኑ ምንድነው
ስሉ
ሉክ ነኝ ልጆች አሉ የሚሰጡ ራሱ እንትኑ ስሉ እሱን እንገዛና አምስት በየዘመድ አዝማዱ ቤት ይሄድ ካንዳንድ ታድላለ ብርብር ተቀበለ። አሁን ግን እንደምሰማው ደግሞ ወየው የሚሉት ጆክ ሊሆን ይችላል። ካርድ ነው እንትን ነው ይዘው የሚዘሩት የኤቲኤም ማሽን ነው ይዘው የሚዘረው እንጂ ሙልሙል ዳቦ አይቀበልም።
ያው ግን ይሄ ባህል ከጊዜ ወደ ጊዜ ወይም ደግሞ እየመጣ እየቀረ ያለ ባህል ነገር ነው። እንደውም አንዳንዴ እኔ ከፍ ብዬ በእኛ አድሜ ካለፈ በኋላ ብዙ ጊዜ ሆያሆየን መጨፈር ራሱ መከልከል የጀመረበት ሁኔታ ነበር።
መከልከል?
አዎ ማለት አንዳንዴ ለምን እንደሆነ በማላውቀው ሁኔታ እንደውም አንዳንዴ የዝቅተኛ ቤተሰብ የሆነ ልጅ ብቻ የሚጨፍረው አይነት ነገር ነው ባህሉን ያጣበት ሁኔታ ነበር የነበረው ጊዜ።
እንግዲህ ይሄ የሚያሳዝን ነው። ይሄ ባህል ነው፣ የልጆች ባህል ነው። ለማንኛውም አድማጮቻችን አሁን 11 ሰዓት ሆኗል በአውሮፓውያን አቆጣጠር ኢትዮጵያን አቆጣጠር ከጧቱ 5 ሰዓት ነው። ከዚህ በመቀጠል ዜናዎችን እናሰማችኋለን።
እንደምን አረፈዳችሁ አድማጮቻችን። ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። ባለፉት 25 ዓመታት የዳኝነት ነጻነት የለም ሲሉ የአማራ ክልል ዳኞች ገለጹ። በክልሉ ፕሬዝዳንት አቶ ገዱ አንዳርጋቸውና በፍትህ ቢሮ ኃላፊ አቶ ፍርዴ የተመረውና አቃቢያነ ህግ፣ ፖሊስ፣ ዳኞችና ሌሎች የፍትህ አካላት በተገኙበት ስብሰባ ላይ ዳኞች በአንድ ድምጽ እንደገለጹት በአማራ ክልል የዳኝነት ነጻነት የሚባል ነገር የለም ብለዋል። የፖለቲካ ጫና የበዛበት በሕግ አግባብ ያሰርነው በቅጭጭን ተዛዝ የሚፈታበት ነጻ ተብሎ በፍርድ ቤት የተለቀቀ ወዲያ በፖሊስ ተይዞ የሚታሰርበት ዳኝነት መጫወቻ የሆነበት የተበላሸ የፍትህ ስርዓት ሰፍኗል ሲሉ መግለጻቸው ታውቋል። የመንግስት ኃላፊዎች በዳኞቹ አቋም ተደናግጠው የሚሰጡት መልስ ማጣታቸው የደረሰው መረጃ ያመለክታል። ሰብሰባውን የተከታተሉ ምንጮች ከላኩት መረጃ ለማወቅ እንደተቻለው በዳኞች በኩል የቀረበው ቅሬታ ለክልሉ ባለስልጣናት ያልተጠበቀ ነበር። ፖሊስ፣ አቃቤ ህግና ዳኞች በአንድነት ተባብረው መስራት በሚችሉበት አሰራር ላይ ለመወያየት የተጠራው የሰብሰባ የተጠናቀቀው ከታቀደለት ዓላማ ውጭ በሆነ መልኩ መሆኑ ተዘግቧል። ከተቀመጠለት አጀንዳ በመውጣት በትኩረት ውይይት የተደረገበት የዳኞች ነጻነት ሲሆን በሰብሰባው ላይ የተገኙት የክልሉ ዳኞች በአንድ አቋም ላለፉት 25 ዓመታት የዳኝነት ነጻነት የለም ሲሉ መግለጻቸው ተሰምቷል። ከተነሱት ሐሳቦች መካከል በዳኞች ውሳኔ ላይ ፖለቲካዊ ጣልቃ ገብነት የተለመደ ሆኗል፣ በፍርድ ውሳኔ የተለቀቀን በትዕዛዝ ድንጋጌ እንዲታሰር አድርጉን ባላለም ብለዋል። ወንጀለኝነቱ ተረጋግጦ ፍርድ የተበየነበት ልቀቁት የሚል መመሪያ ከፖለቲካዊ ሹመኞች ይመጣብናል፣ አብለተም በባህር ዳር በማስረጃ በተረጋገጠ የሀገር ውስጥ ገቢ መስሪያ ቤት ላይ ተፈጸመውን የ22 ሚሊዮን ብር ዘረፋ የፈጸመው ግለሰብ 9 ዓመት ፍርድ ከተሰጠ በኋላ በአስቸኳይ ልቀቁት ተብለን 3 ሳምንት ቆይቶ ነጻ የተባለበትን አጋጣሚ ጠቅሰዋል። በኦሮሚያ በቀጣዩ ሳምንት አጠቃላይ ስራ ማቆም አድማና ተቃውሞ መጠራቱ ተዘግቧል። በተለያዩ የኦሮሚያ አካባቢዎች የሚገኙ ወጣቶች በህቡዕ በመንቀሳቀስ በክልሉ በሁሉም አካባቢዎች በሚቀጥለው ሳምንት ሮብ ጀምሮ ለአምስት ቀናት የሚቆይ አድማ ለማድረግ ዝግጅት ላይ መሆናቸው ተዘግቧል። ከሚቀጥለው ሮብ ጀምሮ ለአምስት ቀናት የሚቆየው አድማ በመላው ኦሮሚያ የተጠራው የፖለቲካ እስረኞች እንዲፈቱ፣ በህዝቡ ላይ ያለአግባብ የተጫነው ግብር በመቃወምና ከሶማሌ ክልል ጋር በተያያዘው በተነሳው የወሰን ግጭት የተገደሉትን ለማስታወስ ነው ተብሏል። ከዚህ ቀደም የነበሩ አድማዎች በውስን ቦታዎች የሚካሄዱና የተዘበራረቁ የነበሩ ሲሆን በተለይ በአምቦና በወሊሶ በተወሰኑ የኦሮሚያ አካባቢዎች ከግብርና ከፖለቲካ እስረኞች ጋር በተያያዘ የተካሄዱ አድማዎች መጠነኛ ግጭቶች ካደረሱ በኋላ በአገዛዙ ታጣቂ ኃይል የኃይል እርምጃ ለማፈን ሙከራ ሲካሄድባቸው የነበሩ ናቸው። አሁን ከመጪው ረቡዕ ጀምሮ በኦሮሚያ ቄሮዎች ወይም ወጣቶች ስብስቦች የተጠራው አድማ ግን ለአምስት ቀናት በኦሮሚያ እንደሚካሄድ ያወጡት መግለጫ ያመለክታል። በዚሁም ሁሉም የንግድ መደብሮች፣ ተሽከርካሪዎችና የህዝብ ማመላለሻዎች ከስራ ውጭ እንደሚሆኑ ጥሪ ቀርቧል። የኦሮሚያ ወጣቶች የጠሩት አድማ ዶክተር መረራ ጉዲና፣ አቶ በቀለ ገርባና ሌሎች የኦሮሞ ፌዴራሊስት ኮንግረስ አመራር አባላት ከስር እንዲፈቱ የሚጠይቅ ነው ተብሏል። በኦሮሚያና ሶማሌ ክልል አዋሳኝ አምስት አካባቢዎች በድንበር ይገባኛል ጥያቄ ሰበብ በህወሓት አገዛዝ ጣልቃ ገብነት የሚካሄዱ ግጭቶችም ወጣቶቹን እንዳሳሰባቸው ወጣቶቹ ገልጸዋል። እናም በሶማሌ ልዩ ኃይል አባላት የተገደሉ የኦሮሚያ ነዋሪዎችን ለማሰብ ይህ አድማ መጠራቱን አስታውቀዋል። አድማውን የጠሩት የኦሮሚያ ወጣቶች ክልሉ ይህን የተቃውሞ እንቅስቃሴ ለማደናቀፍ በሚሞክሩ ማናቸውም ኃይሎች ላይ እርምጃ እንደሚወስዱ ማስጠንቅቀዋል። በአድማ ወቅት ተሽከርካሪዎቻቸውን የሚያንቀሳቀሱ ሁሉ ለሚገጥማቸው ችግር ኃላፊነቱ እንደሚወስዱ ነው ያሳሰቡት። በሌላ ዜና በኦሮሚያና ሶማሌ ክልል ድንበር ላይ የተቀሰቀሰው ግጭት መባባሱ ተገልጿል። በህዝባዊ ወያነ ሓርነት ትግራይ ህወሓት የተለየ ድጋፍ የሚደረግለት የሶማሌ ክልል ልዩ ኃይል አወዛጋቢ የተባሉ ቀበሌዎች የሚኖሩ የኦሮሞ ተወላጆች ላይ ግድያ፣ ድብደባና አስገድዶ መድፈር እየፈጸመ መሆኑን ከአካባቢ የሚወጡ መረጃዎች አመልክተዋል። የኦጋዴን ብሔራዊ ነጻ አውጪ ግንባር በበኩሉ እንዳስታወቀው የህወሓት መንግስት በሶማሌ ልዩ ኃይልና በስውር ማስታጠቃቸው የኦህዴድ ሚሊሻዎች አማካኝነት የእርስ በርስ ግጭት እንዲፈጠር እያደረገ ነው ብሏል። ከዚህ ግጭት ጀርባ የህወሓት እጅ እንዳለበት የጠቀሰው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ህወሓት በስልጣን ላይ እስካለ ድረስ ግጭቱ መቀጠሉ አይቀርም ብሏል። ኦብነግ ወታደራዊ እንቅስቃሴዎችን ማድረጉንና በህወሓት ሰራዊት ላይ ከባድ ጉዳት ያደረሱ ውጊያዎችን መካሄዳቸውን በመግለጫው ጠቅሷል። የይገባኛል ጥያቄ የተነሳባቸውና ውዝግብ ያልተለያቸው በርካታ በሁለቱ ክልል ድንበር ላይ የሚገኙ ቀበሌዎች ላለፉት 6 ዓመታት ግጭት ሳይለያቸው መቆየቱ ታውቋል። እንደ አውሮፓውያን አቆጣጠር በ2005 በተደረገው ህዝበ ውሳኔ ግጭት እንዳይፈጠር ከማድረግ ይልቅ እንዲባባስ አድርጎታል የሚሉ ብዙዎች ናቸው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ አፈ ጉባኤ አባዱላ ገመዳና የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ የመከላከያ ምስክር ሆነው እንዲቀርቡ ትዕዛዝ መተላለፉ ተነገረ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ አፈ ጉባኤ አባዱላ ገመዳና የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ የመከላከያ ምስክር ሆነው እንዲቀርቡ የፌዴራሉ ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት ትዕዛዝ ሰጠ። የህወሓት ኢህአዴግ መንግስት ከፍተኛ ባለስልጣናቱ ከጥቅምት 27 እስከ ጥቅምት 29 2010 ባለው ጊዜ ፍርድ ቤት እንዲቀርቡ የታዘዙት ከኦሮሞ ፌዴራሊስት ኮንግረስ ኦፌኮ አመራሮች ከእነ አቶ በቀለ ገርባ ጋር በተያያዘ የመከላከያ ምስክሮች እንዲሆኑ በመጠራታቸው ነው። በእነ አቶ በቀለ ገርባ ጉዳይ ለአራት ተከታታይ ቀናት የመከላከያ ምስክሮችን ሲሰማ የቆየው ፍርድ ቤቱ ሰሞኑን በዋለው ችሎት አቃቤ ህግ ርቦኛል መሳለብ ላይ በማለቱ ማቋረጡ ታውቋል። የሞኖ ግን ባቶ በቀለ ገርባ ባቶ ደጀኔ ጣፋና አያና ጉርሜሳይ ከሲደት በመከለከያ ምስክርነት የተጠሩት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና አባዱላ ገመዳ እንዲሁም የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ በፌደራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት እንዲቀርቡ ትዕዛዝ ተሰጥቷል። ባለፉት 25 አመታት ግን በፍርድ ቤት እንዲቀርቡ ታዘው ህግ አክብሮ የተገኙ የዋት ያደግ ባለስልጣናት እንደሌሉ ተዘግቧል። በ1997 ከነበረው የተጨበረበረ ምርጫ ጋር ታይዞ በቅንጅት አባራሮች ተከሰው የነበሩት ማሽ ጠቅላይ ሚኒስትር አቶ መለስ ዜናዊ ፍርድ ቤት እንዲቀርቡ ታዘው ሳይቀርቡ መቅረታቸው ይታወሳል። ለዚህ ከፍተኛ ባለስልጣናት ሰበብ ፈልገው እንደሚቀርቡና የፍርድ ቤቱን ትዕዛዝ ያከብራሉ ተብሎ እንደማይጠበቅም ተዘግቧል። ለስሙ ግን ፍርድ ቤቱ ሶስቱን ባለስልጣናት ከጥቅምት 27 እስከ ጥቅምት 29/2010 ባለው ጊዜ ፍርድ ቤት ቀርቦ እንዲመሰክሩ አራተኛ ወንጀል ትዕዛዝ ሰጥቷል። ከጠቅላይ ሚኒስትር ጽፈት ቤት ትዕዛዝ ውጪ ማንኛውም ባለስልጣንም ሆነ የመንግስት ሰራተኛ ወደ ውጭ ሀገር መውጣት እንደማይችል እየተነገረ ነው። ማንኛውም ባለስልጣንም ሆነ የመንግስት ሰራተኛ ወደ ውጭ ሀገር ለስራ ሲወጣ በጠቅላይ ሚኒስትር ጽፈት ቤት መፈቀድ እንዳለበት መመሪያ መውጣቱ ተዘግቧል። የመንግስት መስሪያ ቤቶች በህዝብ ገንዘብ ዘመናዊ ተሽከርካሪዎችን እንዳይዙ፣ ድል ያለ ድግስ እንዳይደግሱና ወጪያቸው እንዲቆጠቡ የጠቅላይ ሚኒስትር ጽፈት ቤት መመሪያ መውጣቱ ተዘግቧል። ባለበጀት መስሪያ ቤቶች ከእንግዲህ አዲስ ቢሮ መከራየትም እንዳይችሉ ተደርጓል ተብሏል። የገንዘብና ኢኮኖሚ ትብብር ሚኒስቴር ይፋ ያደረገው በሚኒስትሮች ምክር ቤት የወጣው መመሪያ ማንኛውም ባለስልጣንም ሆነ የመንግስት ሰራተኛ ወደ ውጭ ሲወጣ በጠቅላይ ሚኒስትር ጽፈት ቤት መታወቅ አለበት ተብሏል። ይህ መመሪያ ሰሞኑን የተጀመረው ከተባለው የሙስና ዘመቻ ጋር የተያያዘ ወይም ከሀገር እንዳይወጡ የታገዱትን ባለስልጣናት ስለመመልከቱ የታወቀ ነገር የለም። የህወሓት ታጋዮች አጥንታቸውን የከሰከሱት ትግራይን ለማልማት ነው መባሉ ተዘገበ። የህወሓት ታጋዮች አጥንታቸውን የከሰከሱት ትግራይ እንድትለማ ነው በማለት በአንድ ወቅት ሟቹ ጠቅላይ ሚኒስትር መለስ ዜናዊ መናገራቸውን የአዲስ አበባ ኢህአዴግ ጽህፈት ቤት በድረገጹ አስታወቀ። ጽህፈት ቤቱ በድረገጹ እንደገለጸው በ1984 በትግራይ መቀሌ የህወሓት ምስረታ በዓል ሲከበር አቶ መለስ ለትግራይ ወጣቶች የተከሰከሰው አጥንት ለትግራይ ልማት ሲባል መሆኑን በይፋ ተናግረዋል ብሏል። በዚያ ወቅት አቶ መለስ እኔ የተፈጠርኩት ከዚህ ወርቅ ህዝብ በመሆኑ እድለኛ ነኝ በማለት ከሌላው ኢትዮጵያዊ የተለየነን በሚል ንግግር ማድረጋቸው ይታወሳል። የአቶ መለስ ዜናዊን 5ኛ ዓመት የሞት ዓመት ዝክር መለስ በሚል በተለያዩ ዝግጅቶች እያከበረ ያለው ህወሓት ኢህአዴግ መንግስት የቀድሞ ጠቅላይ ሚኒስትር ያደረጓቸው ንግግሮች እንዲታወሱ በማድረግ ላይ ይገኛል። የአምባሳደሮች ወደ ሀገር የመመለስ ጉዳይ አነጋጋሪ ነው ተባለ። የውጭ ጉዳይ ሚኒስቴር በቅርቡ ዲፕሎማቶች ላይ በጀመረው ፖዋዛ ከነ አምባሳደር ግርማ ብሮ ተጨማሪ በካናዳ፣ በስዊድን፣ ሱዳን፣ ደቡብ አፍሪካ፣ ኳታር፣ ዩናይትድ አረብ ኤምሬትስና ሩዋንዳ የሚገኙ አምባሳደሮችን በማንሳት በአዳዲስ ተሿሚዎች መተካቱን አስታውቋል። የውጭ ጉዳይ ሚኒስቴር በድረገጹ ይፋ ባደረገው መረጃ በአሜሪካ ኢትዮጵያ አምባሳደር ግርማ ብሩ በባዴኑ ካሳ ተክለብርሃን መተካታቸውን ያረጋገጠ ሲሆን በቻይና ቤጂንግ የሚገኙት አቶ ስዩም መስፍንም በሌላው የህወሓት አባል በአምባሳደር ብርሃነ ክርስቶስ መተካታቸው አስታውቋል። አምባሳደር ግርማ ብሩን ጨምሮ ወደ ሀገር ቤት እንዲመለሱ የተጠሩት አምባሳደሮች ወደ ሀገር የመመለስ ጉዳይ የታወቀ ነገር የለም። አምባሳደር ግርማ ብሩን ጨምሮ ሌሎች 5 አምባሳደሮች ወደ ሀገር ቤት እንዲመለሱ ጥሪ መቅረቡ የታወቀው አስቀድሞ የነበረ ሲሆን የውጭ ጉዳይ ሚኒስቴር በድረገጹ ይፋ ባደረገው መረጃ ደግሞ በካናዳ፣ በስዊድን፣ በሱዳን፣ በደቡብ አፍሪካ፣ በኳታር፣ በዩናይትድ አረብ ኤምሬትስ እና ሩዋንዳ ተመድበው የነበሩትን አምባሳደሮች በማንሳት በአዳዲስ ተሿሚዎች መተካቱን አስታውቋል። በአሜሪካ ኢትዮጵያ አምባሳደር ግርማ ብሩ በባዴኑ ካሳ ተክለ ብርሃን መተካታቸው ሚኒስቴር መስሪያ ቤቱ ያረጋገጠ ሲሆን በቻይና ቤጂንግ የሚገኙት አቶ ስዩም መስፍን በሌላው የህወሓት አባል አምባሳደር ብርሃነ ገብረ ክርስቶስ መተካታቸውን ገልጿል። በቻይናዋ ጓንዙ የሚገኘው ካውንስል ጀነራል አቶ ገብረ ሚካኤል ገብረ ጻድቅ በስፍራቸው ቀጥለዋል። በቻይና በአምባሳደርነትም በካውንስል ጀነራልነትም በቋሚነት የቀጠሉት የህወሓት አባላት ብቻ ስለመሆናቸው የውጭ ጉዳይ ሚኒስቴር ተጨማሪ ማብራሪያ አልሰጠም። በሱዳን ለረጅም ጊዜያት ያገለገሉት የህወሓት አባሉ አቶ አባዴ ዘሙ በሌላ የህወሓት አባል አቶ ሙሉጌታ ዘውዴ ተተክተዋል። በካናዳ የኢትዮጵያ አምባሳደር ወይዘሮ ብርቱካን አያኖ ተነስተው በምትካቸው የሁዴድ ምክትል ሊቀመንበር የነበሩት ወይዘሮ አስቴር ማሞ ሲተኳቸው የስዊድኑ አምባሳደር ወይዘሮ ወይንሸት ታደሰ ደግሞ በምርጫ ቦርዱ ሊቀመንበር ፕሮፌሰር መርጋ በቃና መተካታቸው ታውቋል። ፕሮፌሰር መርጋ በቃና ቀደም ባለው ጊዜ በስዊድን ሀገር ትምህርታቸው እንደተከታተሉ ሲነገር በቅርቡም እዚህ ስዊድን ስቶክሆልም መጥተው ቦታቸውን ይረከባሉ ተብሏል። ስዊድን ሲመጡ ምን አይነት አቀባበል እንደሚገጥማቸው ባይነገርም በስዊድን የሚኖሩ ኢትዮጵያውያን እና ግብረ ኃይሎች ለየት ያለ አቀባበል ለማድረግ መዘጋጀታቸው ተዘግቧል። የሳምንቱ አበይት ዜና በዚህ ተጠናቋል። መልካም ቆይታ።
ውድ የኢትዮጵያና የኢትዮጵያ ወዳጆች የኢትዮጵያ ማህበረሰብ በስዊድን ሰላም ለእናንተ ሁን ይያለ አንደኛ ሴፕቴምበር 30 2017 ዓመተ ምህረት ከ11 ሰዓት ጀምሮ ጠቅላላ ጉባኤ ያደርጋል። ሁለተኛ ኖቬምበር 25 2017 ዓመተ ምህረት ከቀኑ 13 ሰዓት ጀምሮ በተለየ ሁኔታ የኢትዮጵያን ቀን ለማህበር ለማክበር ወስኗል። በመሆኑም ሁላችሁም ከጎናችሁ እንድትቆሙ በትህትና እንጠይቃለን። ለሁሉም ቡድንና ግለሰብ አደራ እንላለን። ስራ አስፈጻሚ
በስዊድን ለምትገኙ የኦርቶዶክስ ሃይማኖት ተከታዮች በሙሉ ካልሄል የሚገኘው የደብረ ሰላም ቅድስት ማርያም ቤተክርስቲያን የተመሰረተበትን 11ኛ ዓመት የቅዳሴ ቤቶች መታሰቢያ በዓል ነሐሴ 20 ቀን 2009 ዓመተ ምህረት እሁድ እና ነሐሴ 21 ቀን 2009 ዓመተ ምህረት ማለትም ኦገስት 26 እና 27 ቀን 2017 ዓመተ ምህረት ከለንደን በተጋበዙ መምህራንና ዘማሪያን የወንጌልና ልዩ የዝማሬ ፕሮግራም ያደርጋል። እንዲሁም በእለቱ ነሐሴ 20 ቀን 29 ዓመተ ምህረት በዓለ ንጉሱን ያካሂዳል። ስለዚህ የኦርቶዶክስ እምነት ተከታዮች በሙሉ ካልሄል በሚገኘው ቤተክርስቲያን ተገኝተው በዓሉን እንዲያከብሩ በማክበር ጥሪያችንን እናስተላልፋለን። ከሰላምታ ጋር የደብሩ ሰበካ ጉባኤ
ደስታሽ ዜና ለሙዚቃ አፍቃሪዎች ማሙሉ
ሰላም ካራዳይ ኢንተርቴንመንት ጋር በመቆራኘት ለረጅም ጊዜ ሲጠበቅ የነበረው ድምጻዊ ማዲንጎ አፎርቅ ይዘውላችሁ በስቶክሆልም ከተማ ላይ ከች ብለዋል። ከአስስ ቅዳሜ ኦገስት 21 ሰዓት ጀምሮ እስከ 2 ሰዓት የሶል ቀጠሮ በኖላን አዳራሽ ይሁን። አድራሻ rearies.sabarat ለበለጠ መረጃ www.salam.se በመግባት ድረ ገጻችንን ይመልከቱ።
ደሳች ዜና ለቲያትር አፍቃሪዎች
የሰገደላት ጉበቱን ያችን የቃል መስታይ ሞቶ ከተማት ቴዎድሮስ ሙዚቃ ይዋላለታ።
በጌትነት ነው ተደርሶና በጣይቱ የቲያትር ማዕከል ተቀናብሮ የተተወነውና በአሜሪካንና በካናዳ በተለያዩ ከተሞች ከፍተኛ አድናቆትን ያተረፈው የቴዎድሮስ ራእይ የተሰኘው ቲያትር በቅርቡ በአውሮፓ የተለያዩ ከተሞች የሚታይ ሲሆን እነሆ በስቶክሆልም ከተማ በኦክቶበር 1 2017 ዓ.ም ከቀኑ 14 ሰዓት ጀምሮ በሃሎንዳ ፎልኬትዩስ አዳራሽ የቴዎድሮስ ራእይ ትዕይንት የሚቀርብ መሆኑን ስንገልጽ በታላቅ ደስታ ነው። በዚህ ትዕይንት ላይ ዓለም ፀሐይ ወዳጆን ጨምሮ የተለያዩ ታላላቅ አርቲስቶች ከአሜሪካና ከኢትዮጵያ ይገኙበታል። እንዳያመልጦ በዚህ ዝግጅት ላይ ቴዎድሮስን በእውኑ የሚያውት እንደሚመስሉ አትጠራጠሩ። ስለዚህ ከቤተሰቦ ጋር በመሆን የቴዎድሮስ ራእይን ይመልከቱ። ቀን እሁድ ኦክቶበር 1 2017 ዓ.ም ተመረጠ። ሰዓት ከ14 ሰዓት ጀምሮ። ቦታ ሃሉንዳ ፎልኬት ቢዝ። የቴዎድሮስ ራእይ
ችን እንግዲህ ፕሮግራማችን ሊጠናቀቅ አንድ 45 ደቂቃ ሊቀረዋል። በዚህ ጊዜ ውስጥ ከጥቂት ደቂቃ በኋላ ኢንተርቪው ይኖረናል። ከዚያ ቀደም ብሎ ግን በመግቢያው ፕሮግራማችን ላይ እንደ የተከስነውን አንድ አድማጭ አዳምጠው እናንተ እንደው ምንም ችሎታ የላችሁም ወየው ማለት እኔ አሳያችኋለሁ ብለው እንግዲህ በሙሉ ልብ ደውለውልን ከኛ ጋር ይገኛሉ። ጠናስትልን ጌታዬ። እስቲ እንግዲህ እንስማው። አታዲያ እኛን ምንም አትችሉም ብለውናል። መቼም የቻልነውን ሞክረናል። ሰው ያቅሙን ከወረወረ ፈሪ አይባልም። እኛ የቻልነውን ነው የሞከርነው። እስቲ የርሶን እንስማውት።
ኦኬ። እንግዲህ ያው ወያሆዮ እንግዲህ ምናልባት ልክ በዛው በእኛ በኔ ወቅት ላይ ያሉት ሰዎች ላይ እንትን ያለ ነው። እነሱ ያቆታል እንግዲህ። አይሰማ?
ይሰማል። እስቲ ድገሙት።
እንግዲህ ያው ሆያ በየጊዜው ወጥቶ እየጠበቀ የሚቀያየር ነው ግጥሞቹ ምኑን እና ይሄንን ደግሞ በዛ ጊዜ ላይ የተዘፈነ ሆያ ስለሆነ ምናልባት ያንን ጊዜ የሚያስታውሳቸው ሰዎች ይኖራል። ታሪኩም እንደዛ ነው ማለት ነው። ብዙ የሚቀያየሩ ነገሮች አሉና በዛ ላይ ተሳረጋላችሁ እንትን እንግዲህ እንላለን ማለት ነው።
በጣም ጥሩ። እስቲ የርሶን እንስማው።
ኦኬ። እንግዲህ ያው ተሳባስ
ልቀበል እኔ
ከቻልክ ተቀበል። እንግዲህ መቀበል ባለብህ ቦታ ላይ ካረሳ አሁን ካላበላሽብኝ
እሞክራለሁ። እኔ ለመሞከር ወደ ኋላ አልልም። እሺ ቀጥል። እሺ
እንግዲህ ያው በመጀመሪያ ከእንትን ነው የምንሄደው። ተሰባስበን ስንሄድ የምንለው ምንድነው? አሲዮ ቤሌማ ሁ የቤሌማ ጥጃ ሁ አብረን እንጫጫ ሀይበል ሀይበል ሲዮ ቤሌማ ሁ ቤሌማ ማለቴ ሁ እኔ በብላቴ ሁ ሀይበል። ከዛ በሩ ጋር እንደርሳለን ማለት ነው።
በሩ የምትጨፍሩበት
ያ
ኦኬ።
ያ በመንገድ ነው የሚባለው። ከዛ ክፈት በለው በሩን የጌታዬን
ክፈት በለው በሩን የጌታዬን
ክፈት በለው በሩን ያንበሳውን
ክፈት በለው በሩን ያንበሳውን
ሆያ ሆዬ
ሆያ
ሆዬ
ሆ
እዛ ማዶ
ሆ
ይደግ ቼሲ ቼሳ
ሆ
ታጋፋሪ
ሆ
ይደግሳል ሆ ያንን ድግስ ሆ ውጬ ውጬ ሆ በድንካልጋ ሆ ተገብጬ ሆ ያቺ ድንካልጋ ሆ አመለኛ ሆ አላንድ ሰው ሆ አታስተኛ ሆ ዛማዶ ሆ ነጭ ሲኒ ሆ እዚህ ማዶ ሆ ጥቁር ስኒ ሆ ዳቦ በልተናል ሆ ስቱን ስሙኒ ሆ ዘማዶ ሆ በረኪና ሆ ዘማዶ ሆ በረኪና ሆ Yeni Ahmed ho Maradona ho Samado ho Nech sindedo ho Zimado ho Tekor sindedo ho Dabu beltenal ho Samado ho ጥቁር ስንደዶ ሆ የኔ አህመድ ሆ ተሰበረዶ አልሰጥ ካልክ ማለት ነው ደሞ ገንዘቡን
በለው
አረ በቃ በቃ ጉሮሮ የነካ አረ በቃ በቃ ጉሮሮችን ነካ አረ በቃ በቃ ጉሮሮችን ነካ ስትሸልም ከዛ በኋላ አመት አውዳመት ድገምና አመት ድገምና የማምየን ቤት ድገምና አመት ድገምና ወርቅ ተሰበረ እንደዚህ
በዚህ ላል
ይሄዳል ማለት ነው ያ
አንተ ፕሮፍስ ነህ አንተ
የራሳቸው አሉ ጀስት እንግዲህ በዛ ሰዓት ላይ እንግዲህ ዳቦ በልተናል ስጡን ስሙኒ ስጥል ስሙኒ ምን ያህል ዋጋ እንዳላ ታስብ
መገመት ይቻላል
ማራዶና ስጥል ደግሞ በዛ ሰዓት ላይ
እግር ኳስ
ማራዶና የነገሰበት ጊዜ ነው እንደዛ ነገሮች አሉ ማለት
ነው በጣም ኢንተረስቲንግ ነው አንተ እንደውም ፕሮፍስ ነህ ከመጀመሪያው ጀምሮ ከመነሻው ጀምሮ እስከ ተቀበልክበት ድረስ ፕሮሰሱን ያሟላል ስትሄዱ አስዮ በለማ በሩ ላይ ስትደርሱ ክፈተውሎ በሩን ከዛ በኋላ ደግሞ እቺ ምንድነች እቺ ማሽንት ነው ገንዘብ እንዲያወጡ ወይንም ስጦታ እንዲሰጡ እቺ ፋርባ የምታረግ ምንድነው የምትቀለም የምትቀባት የኔማ ጌታ ወዘተ የኔማ መቤት ከዛ ስትቀበሉ እምታመሰግኑት ፓፓፓፓ አንተ ፕሮፌሰር
እርግማን ሁሉ አለ ምናምን አጥካልክ ምናምን ተራግመህም ትሄዳለህ ምን ተላለህ ተስተላለህ
ዙይቅ ይቅርብን በጣም እናመሰግናለን አንተ ፕሮፌሰር እንግዲህ ያው አይታይም እንጂ ስጦታው ሰጠናል ሰጥቻለሁ
እና
ደርሳለን ስጦታውን በእውነት እጅግ በጣም ደስ የሚል ነው አዲ መልካም ቦይውንልህ መልካም የደብረ ታቦር በዓል ይሁንልህ ለአዲስ አመት በሰላም በጤና ያገናኘን እና መሰግናለን ሰላም
Mm-hmm.
አድማጮቻችን ከዚህ ቀጥሎ ደግሞ የሁድ ጨዋታ የተሰኘውን ፕሮግራም በብሩክ በረከት የተዘጋጀውን እናሰማለን።
ጤናስጥልን የተከበራችሁ የሁድ ጨዋታ ፕሮግራም አድማጮች፣ ለዛሬ ዘንላችሁ ቀረብነው የሁድ ጨዋታ ፕሮግራም ለአለፉት ተከታታይ ፕሮግራሞች ይዘንላችሁ ቀረብነው የበውቀት ስዩም ከአሜሪካ መልስ ከ3 አመት በኋላ ከአሜሪካ ወደ ኢትዮጵያ የተመለሰበትን የመጨረሻ ክፍል የአልፍራጅ ማስታወሻ ወግን ነው። ከፕሮግራማችን ጋር አብራችሁ እንድትቆዩ እየጋበዝን በፕሮግራማችን ዘና እንደምትሉ ባለሙሉ ተስፋ ነን። ከአልፍራጅ ማስታወሻ የተቀነጨበ የመጨረሻ ክፍል እንደምንሸገር ማሽተት የተሳነው የጋሽጣ ሰው ሀገር ልክ እንደ ፓሪስ እንደ ለንደን ሁላ ፋፋቴም ባይኖርሽ ሽቅብ የሚፈላ ወንዝሽ ከማን ያንሳል ከፈነዳት ቦ የወጣ ሰገራ ሰንጥቆሽ ይፈሳል ሲያቅበጠበጠኛን የሜሪላንድን የመሰለ ሀገር ትቼ ወደ ሸገር ተመለስኩ። የተመለስኩበት ምክንያት ግልጥ ነው። አሜሪካን ሀገር ጥገኝነት ለመጠየቅ ውስጥቱን በመዘጋጅበት ሰዓት ዲሲ የሚኖሩ ጓደኞቼ የስንብት ፓርቲ አዘጋጅተው ጠሩኝ። የመጣው ሰው ሁሉ ወጥቶ በሚቀርበት በዚህ ሰዓት ወደ ሀገር ለመመለስ ያሳየው ቁርጠኝነት በጣም የሚያኮራ ነው እያሉ ተከሻይን ተመተም ማረጉኝ። ሸሚዙን ወደ ሸገር ተመለስ ጣጣት እየደበ ለበኝ። ገና አውሮፕላን ሲነሳ እንዲያውም ዱባይ ላይ ትራንዚት ሲናደርግ ወደ ሳውዲ አረቢያ ልሸበልል አስቤ ነበር። ያኔ ሳውዲ አረቢያ ንጉስ አብዱላህ ሞቱበት ሰዓት ነው። የአረብ ፖሊሶች በኮሌታ እንደርዘው አስገቡኝ። አረጎ በዚህ ንጉስ አብዱላህ ቀብር ላይ ለመገኘት ነው ብል ማሊ ሰማኝ። ሩቢላ ወደ ሸገር ሲወርድ ቁልቁል አገሬን ሾፍኳት። ለምላሚ የሚባል ነገር አልጣፈባት። በርግጥ እንጦጦ ላይ የጣሊያን ተጫዋች ባላቱሊን ቁንጮ የምታክል ጫካ ቀርታለች። ኢትዮጵያ ሀገሬ እማማ ሀገሬ ስንት ገባ ይሆን የውጭ ምንዛሬ አምባዲዮ በዚህ ግጥም ቅርጽ ላይ እንጂ ጭብጥ ላይ እንዳታተኩሩ አደራ። ቤት ለማስመጣት ያክል እንጂ ከዚህ በፊት እንደተናገርኩት በሳቤስቲን የለኝም በዶላር ያለው ሰውዬ ቤንጃሚን ፍራንክሊን ይሁን ቤንጃሚን ነታንያሁ ማቆ ነገር የለኝም። እናንተ የምድር ጎስቋላዎች እንዴት ናችሁ? ለምርጫውና ለሩጫው ተዘጋጃችሁ? እኔ ካርድ አውጥቻለሁ። የሆስፒታል ማለት ነው። አጥልፍ መሪዎች የሚወገዱት በምርጫ ወይም በትጥቅ ትግል ሳይሆን በኮሌስትሮል ነው። የጊዜ ጉዳይ ነው። ጌታዎች በህዝብ ግፊት ባይወገዱ በደም ግፊት ይወገዳሉ። እስቲ ሁላችንም ግራ እግራችንን እያነሳን የሚከተለውን መፈክር እናስተጋባ። መጪው ዘመን ከገዢው ፓርቲ ጋር ጭንቅ ነው። ከጎመጆው ፓርቲ ጋር ውድቅ ነው። ይብላን ለእናንተ እንጂ እኔ ትንሽ ቆሽ ካለ ውልቅ ነው። ፓስፖርቴን እንዳልነጠቅ ጀርባዬ ላይ ተነክሻለሁ። በእናታችሁ እኔን ምረጡኝ። ምልክት የጠገራ ብር የሚያክለው ማዲያት የጀግናው የኋለ ማሰፈር ህዝብ ወይ ተው ምረጠኝ። ብትመርጠኝ የኩራዝ መለዋወጫ እቃዎች አቀርብልሃለሁ። ተች ስክሪን ፋኖስ አስገባልሃለሁ። በነገራችን የፓርቲዎች የምርጫ ምልክቶች ልብ ብላችኋል። የቀረ የዱር ቤት እንስሳት የለም። ዝሆን ቀጭን ያወራል እስኪ መልነብር ጉማሬ ሁሉ ያየው ይመስለኛል። ውድድሩ የስልጣን ይሁን የአደን ጉዞ ወደ ፓርላማ ይሁን ወደ ደም አልገባኝ። በነገራችን ላይ የሳውዲ ንጉሥ አብድላ በአጭር መቀጨት በማስመልከት ለ72 ዓመቱ ጎረምሳ አልጋወራሽ የአዘን ደብዳቤ ጽፌያለሁ። ከደብዳቤው ስር ፍርሚያን ብቻ ሳይሆን የባንክ አካውንት ቁጥሬን አስፍሬያለሁ። ሳውዲዎች እዝን ለሚደርሳቸው በንፍሮ ፈንታ ዶላር እንደሚያዘግኑ ሰምቻለሁ። ይህ በእንዲህ እንዳለ ንጉሥ አብድላ ለመቅበር መሬት ሲቆፈር ነዳጅ ተገኘ። የታደለ አገር ሁለመናው ጋዝ፣ ያልታደረው አገር ሁለመናው መጋዝ። እኛ አገር ቢቆፈር የሚወጣው የሰማዕታት አጽም ብቻ ነው። በቅርብ ጊዜ ያለው የኢትዮጵያ ገጽታ በሚከተለው መንገድ ሊገለጥ ይችላል። የተገለበጠ መኪና፣ ተጀምሮ ያላለቀ አውራ ጎዳና፣ በፖሊስ ቆመጥ የቆሰለ ሰልፈኛ፣ ቦርጫም የቲቪ ጋዜጠኛ፣ ቀጫጫ ተሸላሚ አርሶ አደር፣ ሁለት አገጫ ያለው ወታደር፣ በአሸናፊው እስር የሚጠናቀቅ ክርክር፣ ከእድሜ የሚረዝም መፈክር፣ የቻይና አዳ፣ የጀሪካን ሰልፍ፣ የተሰራ ግድግዳ። ሰልፍ ያማራችሁ ተሰለፉ፣ ብቻ እኔ ወክ በማደርግበት በኩል አትለፉ። እኔና ቢጦቼ በየጓሮው የፖሊስ ቆመጥ እንደ ሸንኮራ ሲበቅል አይተናል። የዛሬ ፖሊስ የሚበትነው ቢያጣ የታክሲ ሰልፍ ይበትናል። ባለፈው ዓመት ልደቴን በማስመልከት ሚስቴ ቮልስቫገን ገዝታ አበርክታልኝ ነበር። ዘንድሮ ደግሞ አስፋልት ልትገዛልኝ አቅዳለች። ታዲያ የት ሂጄ ልንዳ? መኪናችን የምንጠቀምበት ለመብራት ነው። ማታ ቦልሳችንን ከሳሎናችን በር ፊት ለፊት ገትረን በፍሬቾ ብርሃን ራት እንበላለን። መንዳት አይታሰብም። የአዲስ አበባ ሰው ሜጃ ስላጣ መኪናውን ጥጋ ሲዞ ይቆማል። ትራንስፎርሜሽን ማለት መኪና ወደ መቃሚያ ቤት መቀየር ነው እንዴ? ትራፊክ ፖሊሶችም ነገሩን ለምደውት ቃሚያ ቀጡም አሉ። ባይሆነ በጋቢናው በር ብቅ እያሉ እስቲ በርጫውን የገዛበትን ደረሰኝ አሳየኝ ይላሉ። ያ ባቡር በመጣና እንዴት አባቱ አድርጎ እንደሚሄድ ባየሁት። ይህ ጽሑፍ የተጻፈው ከሶስት ዓመት በፊት ስለሆነ ባቡሩ አልገባም በሚለው አድማጭ እንዲያስበው እያሳሰብኩ ሀዲዱ የቤቱን ግድግዳ ታኮ ነው የተዘረጋው። ራሱን ለመግደል ከባቡሩ መስኮት የሚወረወር ሰው መኝታ ቤት ውስጥ መደቆ አይቀርም። ወደ ኢትዮጵያ አይትዮጵያ ንቅ የምትል ሀገር ወደብ ባይኖራትም መርከብ አላት። ኤሌክትሪክ ባይኖራትም የኤሌክትሪክ ባቡር አላት። እሺ ባቡሩ ከለገጣፉ ሲነሳ አስቡት። የባቡሩ ወያላት ሳፋሪዎች ሁሉ ገብቶ ማለቁን ካረጋገጠ በኋላ እንዲህ የሚል መፈክር የሚያሰማ ይመስለኛል። ውድ ተሳፋሪዎቻችን፣ በኤሌክትሪክ መቋረጥ ምክንያት ጉድሽ ወደ አባይ ልናደርስ ስለምንችል ታጣፊ አልጋሚ ያዝ እንዳትዘነጉ። ከብረትና ከጥቅስ የተሰራው የአዲስ አበባ ሚኒባስ በስንት ጣዕሙ! በነገራችን ላይ አሜሪካ ውስጥ ታክሲ ውስጥ ያለው ወሳኝ ዕቃ ጂፒኤስ ሲሆን የኢትዮጵያ ታክሲ ውስጥ ያለው ወሳኝ ዕቃ ጥቅስ ነው። ወያላው በግራ መስታወቱ ከሹፌሩ ጋር የምትጨቃጨቁ በኢቦላ እለቁ የሚል እርግማን ለጥፎ በቀኝ መስታወቱ በኩል ጽዋ የያዘ መልአክ ስዕል ይለጥፏል። በጥቅሱ ኃጢአት ሰርቶ ከመልአኩ ስዕል አማካኝነት ንስሐ ገብቶ ወደ ቤቱ ይገባል። እንግዲህ አድማጮች፣ እኔ ከቀጠልኩ ትረካው ይቀጥላል። በእውቀቱ ሰዩ። የተከበራችሁ የውድ ጨዋታ ፕሮግራም አድማጮች፣ ላለፉት ተከታታይ ጊዜ በእውቀቱ ስዩም በአሜሪካ በነበረው ቆይታ የጻፈውን ወግ ወግ ማለት የወግ ጽሑፎች እኛ ሰዎች እርስ በርሳችን የምናወጋው ኢትዮጵያውያኖች በጽሑፍ መልክ የመጣበት የስነ ጽሑፍ አንዱ ክፍል ነው ወግ ነው የወግ ተብሎ ይጠራል ወግ የወግ ጽሑፍ የመጀመሪያው ጻፊ ተብሎ የሚታሰበው መስፍን ሀብተማርያም ሲሆን የጻፈውን ጽሑፍ የቡና ቤት ስዕሎችና ሌሎች ወጎች የሰኘ ጽሑፍ ነው መስፍን ሀብተማርያም ከተባረሩት የአዲስ አበባ ዩኒቨርሲቲ መምህራን ውስጥ አንዱ ነው ከተባረሩት 44ቱ የአዲስ አበባ ዩኒቨርሲቲ መምህራን ኢህአዴግ ወደ አዲስ አበባ ሲገባ ከተባረሩት መምህራን ማለት ነው አንዱ ነው መስፍን ሀብተማርያም የስነ ጽሑፍ መምህር ሲሆን ለወግ መጀመሪያ ጻፊ ተደርጎ በኢትዮጵያ ይወሰዳል ወግና አጭር ልቦለድ ይለያያሉ ወግ ልክ እንደዚህ የምናወጋቸው ያሳለፍናቸው ታሪኮች የምንጽፍበት የስነ ጽሑፍ አይነት ነው በወግ እንደነገርኳችሁ መስፍን ሀብተማርያም በእውቀቱ ስዩም መሐመድ ሰልማን እና የመሳሰሉት ወግ ጸሐፊዎች በጥሩ መልኩ አቤል አለማየሁ የሚባልም ጸሐፊ የአዲስ አበባና ሌሎች ወጎች የሚል መጽሐፍ አለው የታወቀ ወግና አጭር ልቦለድ ይለያሉ በአጭር ልቦለድ ደግሞ አስኮ ጌታውና ሌሎችም አጫጭር ልቦለዶች ጃርሶ ሞት ባይኖር ክሩኔል አዳም ረታ በአሉ ግርማም አጫጭር ስርዓት ገብረ እግዚአብሔር አንዱ ለሶስት አራት ሚሎት የስነ ጽሑፍ ስራዎችን ያቀረቡበት በኢትዮጵያ ውስጥ እጅግ በጣም ብዙ የሚባሉ አሁን እነ አሌክስ አብርሃም አጫጭር ጽሑፍ የጻፉ አጫጭር ልቦለዶችን የጻፉ ሰዎች አሉ ወግና አጫጭር ልቦለድ እንደባልቀው የውርጫታ ፕሮግራም እነዚህን የተጠቀሳቸው የስነ ጽሑፍ ውጤቶች ህብረተሰቡን ያዝናናሉ ያስተምራሉ ምንላቸው በተከታታይ ለማቅረብ እንሞክራለን ግን ይህ ሆኖ እያለ አድማጭ በተለየ ህዝብን ያስተምራል ይህ ታሪክ ቢቀርብ ቢተረክ ብዙ የላቀ ትምህርት ይሰጣል ብላችሁ የምታስቡት ካለ ብትጠቁሙ እንደምናቀርብ አስተያየቶቻችሁንም እንደምንቀበል ከወዲሁ እንገልጻለን ለነበረን ቆይታ እጅግ በጣም እናመሰግናለን ሰላም ጤና ይስጥልን ሳምንት እስከምንገናኝ መልካም ጊዜ እንዲሆን እየተመኘን ከሌሎች የኢትዮጵያ ድምፅ ሬዲዮ ፕሮግራሞች ጋር አብራችሁ እንድትቆዩ እንመኛለን መልካም ጊዜ Thank you.
አድማጮቻችን በመድቢያው ፕሮግራማችን ላይ እንደገለጽንላችሁ እንግዲህ አሁን አንድ እንግዳ ይዘን ቀርበናል። እንግዳው ጋዜጠኛ ኤልያስ ገብሩ ነው። ኤልያስ ገብሩ በቅርብ ጊዜ ከእስር ቤቱ ወጥቶ ከእስር ተፈቶ ከጠቅላላ የኢትዮጵያ ሕዝብ ጋር አንዳንድ ታዛቢዎች እንደሚሉት የኢትዮጵያ ሕዝብ ሁለት ይከፈላል፣ በሶስት ይከፈላል። አንደኛው በእስር ቤት ያለ፣ ሁለተኛው እስሩን የሚጠብቅ፣ ሌላው ደግሞ በአጠቃላይ በሰፊው እስር ቤት የሚገኘው ነው ይላሉ። ለማንኛውም ጋዜጠኛ ኤልያስ ገብሩ ከእስር ቤት ወጥቶ ከኢትዮጵያን ወገኖቹ ጋር ተቀላቅሏል። ከእሱ ጋር አጭር ውይይት እናደርጋለን። ጤና ይስጥልኝ አቶ ኤልያስ፣ ይሰማሃል? በጣም እናመሰግናለን። በቅድሚያ እንኳን ደስ ያለ ከእስር ቤት ወጥተ ከትንሹ እስር ቤት ወጥተ ብዙዎች እንደሚሉት ወደ ትልቁ እስር ቤት በመግባት ለማንኛውም ከኢትዮጵያኖች ወገኖች ጋር በመቀላቀል እንኳን ደስ ያለ እንላለን። እስቲ አጠር አድርገህ የደረሰብን ስለ እስር ቤት ለምንድን ነው የታሰርከው? ፍርድ ቤትስ ምን አይነት ወንጀል አግኝቶብህ ነው? ምን ወንጀል ሰርተህ ነው? ምንድን ነው የደረሰብህ? ስለ እስር ቤት አጠር አድርገህ እስቲ ገለጽ አድርግልን።
ያው እንግዲህ የምትሬታሰር ነው አስቸኳይ ጊዜ አዋጁ በታወጀበት አሁን ከአስር ቀን ወዳሰብን ጋር ነበረ። እንደዚህ ነበርኩኝ። ያው ፖለቲካ የቅርቡ አንድነት ፓርቲ አመራር ከነበሩት ውስጥ አንድ አይነት ሽሎሽ ነበር። ከጀነራል ሶሪ ነበር ሌላ ቦታ ቢዛግም አንድ ቦታ ነበር ፎክስን ድርጅት አስፍን ድጋ ፖሊስ አብሪያ የሚባል ረጅም ሰዎች እዛ ነበር ያሳለፈው። በዛ ደግሞ ተበተረ ነበረ ፋችንም ከዛ ሙደ ማከላይ በወሰዱ እንዳማተቀበል ማለት ሳፍት ኮሚሽን ሙሰዱ ለቱ አንቀበልም ማለት ስለታፈሰ ቢት ሞስ ታሪክ ቢሮ ነበር ግራንድ ካል እሱን ድጋይ ሳይሉ ወደ ተያዝንበት ቦሌ ፍርድ ቤት አመጣኝ። ከጉዳዩ በጣም ዘግይቶ በስድስት ወር ከአስራ ሶስት ቀን አካባቢ ነው ፕሮሴስ ተሰጥረብን። እሱም የቀረበው ስልካችሁ ላይ የፎቶ ተገኝቷል እንደዛ ነገር የሚል ነገር ነው። ከአሸባሪ ቡድን ጋር በመገናኘት አሜሪካ ነው ስልክ ላይ ሂሳብ የሰጠው ኢንተርቪው ተገኝቷል። እሱ ሰኔ ወር ላይ አዋጅ ከመውጣቱ በፊት የነበረ ነገር ነው። ሁለተኛ ላይ ደግሞ ያው ምንድነው አመት ሊሚት የሚችሉ ጽሁፎች ተገኝተዋል። መጨረሻ አላሰሯቸው እና ይህ እጅ ማጣመር ፎቶዎች ነበሩ። እሱ ኦልሬዲ ሶሻል ሚዲያ ላይ አዋጅ ከመውጣቱ ሶስት አስር በፊት እኔም ያረኩት ነው። ወደ ኢታሊና አቶ ግርማ ፊት አብረን ያደረግነው ነገር ነው። እሱም ያው ኦሮሚያና አማራ ክልል ላይ ደርስ የነበረውን ሞት በሰብአዊነት ሲቁም ከእንግል አኳያ ነው እንጂ ምንም ሌላ ተለየ መልክትም የለም። ማንም ሰው በአረብ ላይ መሞት የለበት እና የደስ ግድዬ ነው ከሚል አኳያ ያኔ ምን ያልቻም አለ ያላደረገው ሰው ውጤቀኝ ነው እንደሚሻለው ሳገኝ አልቀረ ፍልቅ ባላት አልቀረ ሁሉም ሰው የሚያደርገው ጉዳይ ነበር እና ምን የተለየ ጉዳይ አልነበረም። ያውም አዋጁ ከመውጣት በፊት የነበረ ነገር ነው እና ወደ ራስ ጽሁፎች ደግሞ ጨርሰሽን ማለታቸው እኔም ማህበራዊ ሚዲያ ያስተሰራችሁ ተሰራችኋል ማስረጃ ሆኖ የቀረቡ ናቸው። እና እኔ ለምን ታሰርክ ብትለኝ ምንድን ሳምና አወርቃለሁ ብዬ ነው አስብ አሁን ምንድን ነው ጥቁ ነገር ለምን ጻፍክ ለምን አሳብ ጽፈት ገለጽ ለምን ፈቻ የሚገለጹ ነገሮችን ለምን አጋለጽክ ነው። በግልጽ ከሚያለጹ ደግሞ ትክክለኛ ነገር ደግሞ ምንድን ነው ይህ ነገር ስልክ ላይ ሰዚፋል ነው ያው እንደዚህ መንገድ ብንቀስ ከሚል አኳያ ነው ትክክለኛ ሩት ኮዙ እሱ ነው እያለ ነው። እና ያው ሀሳብን ለዛ ከመለስ ጋር የተያዘ ነገር ነው። ኢትዮጵያ ውስጥ ሀሳብን በመሰረት መለመት በፊት ከነበረበት ወርዶ በፊትም ችግር ውስጥ ነበር። አሁን ወርዶ ወደዚህ ሁኔታ ውስጥ የደረሰበት ሁኔታ ነው ያለ በደፍረት ሀሳብን ማራመድ ዋጋን የሚያስከፍል ያየሁበት ነገር ነው። እና ለምን ታሰርክ ላልከኝ ያው በፍሬ ስላሰብኩ በፍሬ ያሰብኩት ደግሞ ፊትለፊት በአደባባይ ላይ ስለጠፍ ስለተናገርኩ ነው። ሌላ ምንም የተለየ በደብቅ የምሰራው በሚስጥር የምሰራው ነገርም የለም።
ለህሊና ትኖራለህ ማለት ነው። በነገራችን ላይ ምን ያህል ጊዜ ነው በእስር ቤት የቆየኸው? ዘጠኝ ወር ነው ያልከኝ? ኦኬ። ምን ብሎ ነው ዘጠኝ ወር ፍርድ ቤቱ የፈረደብህ? ምን ብሎ ነው ዘጠኝ ወር ታሰር ብሎ የፈረደብህ?
ያው ፍርድ ቤት ፈረደብን ምክንያት ከዛ ዋስትና ጠየቀን። ምንድን ነው አዋጁም ዋስትና የሚከለክል አይደለም።
ኦኬ።
ከዛ እዛ የጉዳያችን የሚመለከት የነበረው ፍርድ ቤት ዳኛውም ሴት ነበሩ። የተጠረጠሩ ዋስትና ባያስከለክልም ግን ፍርድ ቤት በሚሰጠው ተከታይ ይገኛል ብለን አናምንም ብሎ ፍርድ ቤት ዋስትና ከለከለ። ከዛ እኛ ይግባኝ ጠየቅን። በይግባኝ ነው ብዙ በብዙ ጣዎች ይግባኝ እኮ ባይ ዋስትና ተፈቀደልኝ። ሶስት አራት ሺህ ብር ነበር ዋስትና እንኳን የሚከፍለው፣ ለእኛ ግን 50 ሺህ ብር ነበር የተባለ። እሱም ብቻ አይደለም እግድ ሰር ተሰጥቷል። አጋቢ እንኳን ከዛ እንዳያወጡ ያለ እንኳን ብላ ጠየቀ። እና ይህ ትንሽ የሆነ በዛ አካባቢ የሆነ የመፍራት ነገር እንዳለ እንግዲህ የታዘብኩት ነገር።
ኦኬ
አልሳሽፍረ ምንታ ዋስትና አለን ካገር እንዳያወጡ የሚያስብለን ጉዳይ ማለት ነው።
በነገር
ፍርድ ቤቱ ጉዳዩ አላለቀም። አሁን ከተቀበለ ማለት ነው አንድ እስከምት መስክሯል። እንኳን ሳይታይ ወይንም ተከታተል ነበርኩ ደግሞ መከራተ ሳይፈልጋቸው ወደሳሳት ምንም ይችላል።
በነገራችን ላይ ዜና ሰምቼ ነበር የአማራው ክልል በእነሱ ቋንቋ ክልል የሚሉት አለ። እኔ ክልል የደቡብ አፍሪካንትን ዘረኝነት ጊዜ ነው የሚያስታውሰኝ። የአማራው ክልል ያሉ ዳኞች ከባለ ስልጣኖቹ ጋር ተገናኝተው ባደረጉት ውይይት ላይ ህግ የለም፣ በህግ አይሰራም፣ ዳኞችም በህጉ አንሰራም፣ የፖለቲካ ተጽዕኖ አለብን፣ ወንጀለኞች እንዲለቀቁ ከላይ ትዕዛዝ ይመጣብናል፣ ሌቦች ገንዘብ የዘረፉ በሚሊዮን የሚቆጠር ገንዘብ የዘረፉ የተፈረደባቸው ሰዎች በሳምንት በ15 ቀን ውስጥ ከእስር ቤት እንዲወጡ ይደረጋሉ፣ ንጹህ ሰዎች እንዲታሰሩ ይደረጋሉ ብለው ዳኞቹ ራሳቸው ህግ የለም ብለው ተናግረዋል። እናንተስ እንዴት ታውታላችሁ? ይሄ ህግ አለመኖር በእናንተ ላይ አደጋ ያደረሰው ህግ ኢትዮጵያ ውስጥ አለ ትላላችሁ?
ያንተም ከባድ ነው። ከትስ ነው አንድ ነው ምንጨው ለምንጽፈው በመንግስት የሚሰበር የምንለው እያንዳንዱ አሁን ለምሳሌ መንግስት አካላት በህጋዊ ሲገሰጥ ህግ ታርጓል ያለ ሁሉም ስፓቸው አራሶች ያለበት ሱነ ስንት ሰዓት ኮማንድ ከፈጻሚ አካል ስለ ገልተኛ ሆኖ መስራት የሚገባው በነፃነት በድፍረት መስራት ይኖርበታል። ረጅም ዓመት ይህ ችግር ያለበት ነው ሲታይ ነበር። በተለያየ ፍትህ ሲጓደል አሁን የፍትህ ሶት አለ ብለን እኮ ነው ሀገር ውስጥም ከሀገር ውጭ የሚያለፈ የሚናገረው ማለት ነው። ስለዚህ ይሄ በፍትህ ስርዓት ላይ ትልቅ ችግር እንዳለ ነው። ኢቨን በእነሱ እንኳን በህትና ስርዓት እንኳን የኢትዮጵያ ህዝብ እምነት ከማይጠልባቸው ተቋማት አንዱ ፍርድ ቤትና የፖሊስ መዋቅር ነው ብሎ እንኳን እንግዲህ የጠቀራት አስታውሳለሁ። እና ሙሉ በሙሉ እምነት የምትልበት ነገር አይደለም።
ኤልያስ አንድ 5 ደቂቃ አለችኝ ፕሮግራሙ ከመጠናቀቁ በፊት። አንተ እስር ቤት ገብተህ ስቃይ እንደደረሰብህ መገመት አይከብድም። ማንኛውም ሰው እስር ቤት የገባበት እንኳን ኢትዮጵያ ቆርጦ ሌላም ቦታ እስር ቤት ስቃይ ነው፣ ግን ኢትዮጵያ የተለየ ስቃይ እንደሆነ እናውቃለን። እናንተ መናገር ባትፈልጉም አንተ እስር ቤት ገብተህ በራስ ላይ ስለደረሰው ሳይሆን በብዛት የምታስረዳው ለህዝብም እንዲያውቁ የምታደርገው አንድ አቶ አግባው ስለሚባል ኢትዮጵያዊ ወገንህ ነው። እስቲ አጠር አድርገህ በሶስት ደቂቃ ውስጥ ምንድነው ያየው ስለ አቶ አግባው? ማን ነው አቶ አግባው? ምንድነው የደረሰበት እስር ቤት ውስጥ? ለምንድነው የታሰረው?
ያው አቶ አግባው ወይስ ካልክስተን ወይስ የፖለቲካ ፓርቲ ምራስ ነው የፓርላማ ወጣይ ነበር ለምሳሌ ፓርላማ ውስጥ ነበሩ ሰውራቸው ከዛም ያው በሽግግር ውስጥ ነው አሁን ለመረጅ ይችላል ይላል ለምን ያለው ምንድነው የፌደራል ከፍተኛ ፍርድ ቤት ግን በነፃ አሰናብቷቸው ነበር በነፃ ካሰናበቷቸው በኋላ ነው እሳቸው ነበሩ ውስጥ ተነስቷል ተብሎ እሳቸውም ወደዛ ሄደው ድብደባ እንደተሰባቸው የተናገሩት እና እዛ የነበሩ ሰዎች አሳቢው ግጭት የለበትም ብለው ያሉ ሲናገሩ ነበረ ከሱ ከሌሎች ሰዎች ሰምቻለሁ እዛ ነበር ሰዓት ላይ ሌሎች ናቸው ተብሎ ያነሱት እንጂ አቶ ግባው ተኝተው ነበር በወቅቱ እጃት የለበትም ተብሎ ነበር እዛ ሰዎች ሳጣላቸው ላይ ብዙ ድብደባ የደረሰባቸው እንግዲህ ገልጽ ሳይቶኛል እግራቸው ህይወታቸው ተማረ ያ እዛ ሰዎች እንዲያለ እንደሚናገር በሚሻል ሁኔታ ነው አካላቸው ላይ ተሰውን እንዳ ባይሊ ማለት ይቻላል ነው ይሁን በተከታታይ እንኳን ላሳዩ ሲሉ እኔ በጣም ስኩክ ስላለኝ ማለት ስላልፈለኩ ይቅርብ ብዬ ነበር ውስጥ የተመሰረበሰ ማለት ነው እና ከዛም በኋላ አሳቧ ምንም በአንድ ሶሻል ሚዲያ ላይ ማገለስ እንጂ ከዛም በኋላ ከማለት ከተመለሱ በኋላ ምንድን ነው የአንተ ጅማ የለበት እኮ አውቃል እና ይጠካ ብለው ተጠየቋቸው እንደተደሯቸው አንድ የፖሊስ ኃላፊ አቶ አግባው ነግረውኛል እና የሚፈልጉት ምን ከጎዱም በኋላ እንዲሉኛል ብሎ ነበር በአዘኔታ ሲናገሩ ነበርና ብዙ ሰዎች በተለያየ መንገድ ማዕከላዊ መሳ ፖሊስ ኮሚሽንም እዛም ድብደባ እንደደረሰባቸው በአካል አልተሳሰብ በነበርኩበት ሰዓት ላይ የሰውነት አካላቸውን ገልጠው እያሳዩ ችግሩ ማየት እያለ እንዲህ አይነት ሰውነት በሳል ጊዜ በፊት ማዘምታ ግን በአይኔ በብረት ያያቸው ሁኔታዎች አሉ እና በትክክል በህገ መንግስት ላይ ወረቅ ተመሳሰበታለን የሰው ሰብአዊነቱ መጣስ የለበትም በድብደባ ሚዲን ማስረጃ እንኳን በፍርድ ቤት ተቀባይነት የለበትም ተብሎ ነው ህግ ላይ ሶሳሉ ነገር ያ ግን በተግባር እንደምንገናው አታደርግ ነው ሰዎች ይደበደባሉ ሰዎች ይሰቃያሉ ስለዚህ ሰዎች በድብደባ ነው መረጃ የሚሰጡ የሚገደዱት ማለት ነው እና በዚህ ሁኔታ ሰውን አሰቃይተ ፍርድ ቤት ውስጥ የምታደርገው ነገር ትክክለኛ ፍትህ እንዲህ ሊታሰብ ስለሚችል ለለክፋር ነው አንደኛውም የጉጉፋስታ ምክትል የነበረው አቶ ተብራድ ፍርድ ቤት ቀርቦ አጣፈው በኋላ ኢትዮጵያ ሪት ያመራሽ ነው በሌ ለሚስቴ ላይ ሰባይ ወፍ ተደርሷል ነው አፍሬ ለነበረበት ሰዓት ነው ፍርድ ቤት ያሰኘው ፖስት ይስ ነበር ለነበረ ነበር ነው የወጥ ሲደርስ ዳራፋት ሲደርስ ብቻ ነበር ይሄ ማልሳት ያደረባችሁ የያዲግ ባለስልጣናት ወይ ዳያዲግ ነው ያሉ ሰዎች ሲታሰሩ አይደለም በፊት የተጣሰ ህገ መንግስት ሰውት ያጣው ብለው ወጪ ያለባቸው ሌላ እንድሪ ሰዎች ላይ ደርሶ ሰው ፊቶ ሰምቶ ያልሰማ ነበር አድራውኑ ሲያልፎ የነበረው ግን ታስሩበት ሞመንት ግን ምንድነው በፖሊስ ጣቢያ ወይ ደግሞ በምርመራ ሂደት ተፈሳይ ሚደርሰው ነገር ግን አይፎን እነሱ ላይ ደረሰባቸው ነበር ሲናገሩ ይሰማሉ ይህ ስማል ያስላለሁ ይህ ማወቅ የነበረባቸው ዛሬ ምስሉ የደርሱ ሳይሆን ከሆነ የሚደርሱ በአንድ መንግስት ዛሬ ይሰማል የመንግስት ኦፊሻሎች ይሆናል። ስለዚህ ተመስክታ ሲደርስብህ የግድ አንተ ላይ ሲደርስብህ ብቻ አለ መጮህ ያለብህ ሌላ ወደ ላይ ሲደርስብህ እንደራሱ ተሰምቶ መጮህ ይበቃል።
ትክክል ኤልያስ፣ እኛም የምንለው የምንስማማበት ነው። ነግ በኔ ማለት ያስፈልጋል። ነግ በኔ ማለት ካልቻለ የሰው ልጅ በሱ ላይ ችግር እስኪደርስ ብቻ የሚጠብቅ ከሆነ ሰው መሆኑ ማሰቡ አዝሮ ማየቱ ምኑ ላይ ነው የሚል ጥያቄ ያመጣል። እጅግ በጣም እናመሰግናለን። ወደፊት ሰፋ ያለ ውይይት ካንተ ጋር ለማድረግ እድል ይኖረናል ብለን ተስፋ እናደርጋለን። በድጋሚ እንኳን ደስ ያለ ከጠባቡ እስር ቤት ወጥተህ ወደ ትልቁ እስር ቤት ሌሎቹ እንደሚሉት ኢትዮጵያውን እንደሚገልጿት ስለገባህ መልካም ቀን እንመኝልሃለን። ጤና ያስጥልኝ ጌታዬ። ጤና ያስጥልኝ። እንግዲህ አድማጮቻችን የዕለቱ የእሁድ ፕሮግራማችን ሊጠናቀቅ አንድ ሁለት ሶስት ደቂቃ ቀርቶታል። እንግዲህ ከዛ በፊት የምትሉት ነገር አለ? ተመስገን ዘውዱ መርሶ ለአድማጮቻችን መልካም ቀን እንላለና።
አዎ ዛሬ አንድ ሚስ ያደረግነው ፕሮግራም አለ። የጥያቄ ፕሮግራም ነበረን። በጊዜ መጣ በመክንያት ጥያቄውን አላቀረብንም። አድማጮቻችንን ይቅርታ እየጠየቅን በሚቀጥለው ሳምንት ጥያቄውን ይዘን እንቀርባለን።
ትክክል። እንግዲህ እስከ ሳምንት መልካም ሳምንት የምንላችሁ እዚህ ያለ ነው እኔ አህመድ።
እኔ ተመስገን።
እኔም ዘውዱ።
እና ቴክኒካል አፍያችን መርሶ ወንድም አገኝ ነው። ጤና ይስጥልን።